በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንኳን ለ119ኛ ዓመት የአድዋ ድል በዓል በሰላም አደረሳችሁ ያልን ዛሬ የካቲት 22 ቀን 2007 ዓ.ም የኢትዮጵያ ድምጽ ሬዲዮ ስርጭቱን ጀምሯል። እነሆ እንደሚታወቀው 119ኛው የአድዋ ድል በዓል ነገ ይከበራል። ለዚህም ለነጻነት ቀናችን እንኳን አደረሳችሁ መልክቱን የኢትዮጵያ ድምጽ ሬዲዮ ያስተላልፋል። ጤና ይስጥልን ክቡራን አድማጮቻችን፣ እንደምናረፈዳችሁ ዛሬም እንደተለመደው ሳምንታዊ የሁድ ፕሮግራሞቻችንን ይዘን ቀርበናል። ምን ከጃችን ግሩም ዮሴፍ አሁን አጠገብ ያሉ እነሱን ምን እንዳላቸው ቆይታ እናደርግና እንግዶችም ይኖራሉ፣ ወደ ጥቆማ እናልፋለን።
እንግዲህ ያው አሁን በመግቢያችን እንዳሰማነው ዛሬ የአድዋ ድል ዋዜማ ነው። የአድዋ ድል በመላው ኢትዮጵያውያን ዘንድ በተለይ ከቅርብ ጊዜ ወዲህ የበለጠ ትኩረት አግኝቶ ሁሉም ሰው በተለያዩ በማህበራዊ ድረገጾችን በተለያየ እንደምናየው የማክበሩ ስሜት በደንብ የተነሳሳበት ጊዜ ነው። በሀገር ውስጥ ካለው ተጨባጭ ሁኔታ አንጻር ማለት ነው። እዛ የአድዋ ድል እንዲነሳም እንዲዘከርም የማይፈልጉ ኃይሎች ነው በስልጣን ላይ ያሉት። ከዛ አንጻር ሌላው ኢትዮጵያዊ ደግሞ በቁጭት የአድዋን ድል የሚያከብርበት ሁኔታ ነው ያለው እና እኛም በዛሬው ስርጭታችን ከረፍት በፊት ባለው ፕሮግራም በተወሰነ ደረጃ ወደኋላ መለስ ብለን የአድዋ ድል እንዴት ተገኘ፣ ምን ስትሩፋት አስገኘ የሚል ረዘም ያለ ጽሁፍ አለ። እሱን እናስቀኛለን ለአድማጮቻችን።
አጠቃላይ አድዋ ቅኝት ይመስላል ፕሮግራሙ ይመስላል።
አዎ፣ በአድዋ ላይ ትኩረት እናደርጋለን። የግድ ነው። ይሄ በየአመቱ ቢያንስ በዚህ ሰዓት የሚያድጉ ልጆች አሉ፣ እኛም ብንሆን ከመናቀው ማናቀው ታሪክ ብዙ ስለሆነ ያዷ ታሪክ ቢነገር ቢነገር ማያልቅ ነውና ያንን መደጋገሙ ለታሪክም አላፊነቱም ግዴታም ነው የኛ። በሱ ዙሪያ ላይ ባዷ ነክ ዙሪያዎች ላይ ከረፍት በፊት ባለው ጊዜዎችን ሰፋ ያለውን ጊዜ እንወስድበታለን።
በተጨማሪም
እንግዲህ በተጨማሪ ደግሞ ያው እንደሚታወቀው ትናንት የኢትዮጵያ ሳተላይት ቴሌቪዥን 5ኛ አመት የተመሰረተበትን ምክንያት በማድረግ የገቢ ማሰባሰቢያ ዝግጅቱን ትናንት በዚህ በስቶኮልም ሃለንዳ ፎልኬቶስ አድርጓል። በዚህ የገቢ ማሰባሰቢያ ፕሮግራም ላይ እንግዲህ
ተወዳጆቹ ጋዜጠኞች እዚህ ነበሩ።
ሳይመኮንና አቤቶቻውን ነበሩ። እንግዲህ ስቱዲዮ ይመጣሉ ብለን እንጠብቃለን። እናልባት በመንገድ ላይ ሆነሉ እየተስፋ አረጋለሁና ከነሱ ጋርም ሰፋ ያለ ቆይታ ይኖረናል። ስለዚህ ፕሮግራማችን ተሟላ ነው የሚሆነው ማለት ነው።
ዮሴፍ አጠገብ ያለ
ዮሴፍም አለ። ዮሴፍ ዛሬ ያው ምንድነው ፕሮግራም ስሙ ከዚያም ባይኖረው እንኳን ለመግቢያ አንድ ነገር ብሎን ወደ መጀመሪያው ሙዚቃ እናልፋለን። ከዛ በፊት ግን ትናንት የተካሄደውን የኢትዮጵያ ሳተላይት ቴሌቪዥን የገቢ ማሰባሰቢያ ፕሮግራም በተሳካ ሁኔታ ማጠናቀቁ ያው እዛም ተገኝተን ተመልክተናል። በትናንትናው ለት የተለያዩ ነገሮች አዳዲስ ነገሮች የተስተዋሉበትም ነበር። ለኢሳት አዲስ መዝሙር ከኢሳት የስዊድን የድጋፍ ኮሚቴ በገጸ በረከትነት ተበርክቷል። በሲዲ መልክት ነው የተሰራው። ምናልባት ካገኘነው እናሰማበት ሁኔታ ይኖራል። በአጠቃላይ ግን ያው ጥሩ የገቢ ማሰባሰቢያ ተከናውኗል። እንግዶችም በጥሩ ሁኔታ እንትን ብለዋል ማለት ነው። እሱን እንግዲህ ካገኘናቸው ምናቀርብበት ሁኔታ ይኖራል ማለት ነው። ምን ይዘት እንደነበረው አጠቃላይ ስላለ ሁኔታ ዮሴፍ እንዴት ነህ?
ደህና ነኝ።
እንግዲህ ዛሬ ከዚህም ከዚያም አልተዘጋጀህም፣ ግን ወደ መጀመሪያ ፕሮግራማችን ከማለፋችን በፊት እንደው ያንተን ፕሮግራም ይመስል ነገር አንዲት ነገር ጣል ማድረግ
ለማቅረብ የፈለኩት ሁለት የተለያዩ ነገሮች ናቸው። አንደኛው ለሌላ ጊዜ ቆጥቤዋለሁ።
ሚስተር ነው?
አዎ እሱን ተቀሰላለግ ሞክራለሁ። ስንቱ ኢትዮጵያዊ አርብ ዕለት የወጣውን የኤክስፕረስን ጋዜጣ እንዳነበበ አላውቅም። ማውቅበት መንገድ ነው የለኝም። ነገር ግን አርብ ዕለት በወጣው የኤክስፕረስ ጋዜጣ ላይ አንድ ጣሊያናዊ የቀዶ ጥገና ጠቢብ ለኒው ሳይንቲስት ለተሰኘው መጽሔት በሰጠው ቃለ መጠይቅ ላይ የአንድን ሰው ጭንቅላት ሌላ ሰው ላይ የመትከል ሁኔታ በሁለት አመት ውስጥ ላደረገው ይችላል ብሏል።
ስለዚህ
በጣም ያስደነግጣል።
እመቤት ነገ ዮሴፍ ቤት ይዛ ብቅ ልትል ነው ማለት ነው።
አዎ እንግዲህ ተመልካች፣ የኔ ጭንቅላት አንቺ ላይ ተተክሎ እኔ በጣም በስሄድ ፈጥናለሁ፣ ምናልባት አንቺ ቀረጋ ብለሽ ይችላል በኔ ጭንቅላት ይታዘዝ ማለት ነው። እና ይሄ ሰው እንግዲህ ሰርጂዮ ካናቬሮ ጣሊያናዊ ሐኪም ነው እንዳለው ምናልባት ብዙ ህብረተሰቡ ይሄን ላይቀበል ይችላል፣ ግን እውን ሊሆን ይችላል ነው የሚለው። ግን ከዚህ ቀደም ደግሞ አንድ አሜሪካዊ የቀዶ ጥገና ሐኪም ሮበርት ዋይት በእንደ አውሮፓውያን አቆጣጠር 1907 ዓመት ላይ የአንድን ዝንጀሮ ጭንቅላት የሌላ ዝንጀሮ ጭንቅላት ላይ ቀዶ ጥገና ነው፣ ግን አልተሳካም፣ ሊሆን አልቻለም።
ተሞክሮ ነበር ከዚህ በፊት
ተሞክሯል ማለት ነው። ሌላው ታሪክ እንግዲህ ለሚቀጥለው ከዚህም ከዚያም አቀርበዋለሁ። ለትልቁ ለወደፊት ምዕራብ ዓለም ውስጥ ችግር ይሆናል የሚባለው ምንድን ነው? ብዙ ሴቶች አውሮፓውያን ሴቶች ለትምህርት ጊዜያቸውን ያጠፋሉ። እንግዲህ ከፍተኛ አይኪው ያላቸው ሴቶች ምናልባት ጊዜያቸውን በትምህርት ላይ ስለሚያጠፉ ልጅ አይወልዱም እና ለወደፊት አውሮፓ ውስጥ ብዙዎቹ ህጻናት፣ ይሄም በእኛ ሀገር ሊከሰት ይችላል በብዙ ሀገሮች የእድገት ጉዳይ ስለሆነ እናቶቻቸው ዝቅተኛ አይኪው የሆነ ልጆች ነው የሚወለዱት እና ለወደፊት በጣም አርቆ ማሰብ የሚችሉ ህጻናት እጥረት ሊኖር ይችላል ነው የሚለው።
ሊከሰት ይችላል።
በጣም ጥሩ። እንግዲህ በመጀመሪያ የመሸጋገሪያ በጅጅ ሙዚቃ ወደ መጀመሪያ ፕሮግራማችን እናልፋለን። መልካም ቆይታ።
So strong against this Italian campaign in Abyssinia.
Thank you.
በመከታተል ላይ ያላችሁት እዚህ ስቶክሆልም ከስቶክሆልም ተላልፎ የኢትዮጵያ ድምጽ ሬዲዮ ነው። አሁን በቀጥታ በሰዓሊ አምሳሉ ገብረ ኪዳን አርጋው የተጻፈውን የአድዋ ድልና ትሩፋት ፈተናዎች የሚለውን ጽሑፍ እናሰማችኋለን።
ፋኖ ፋኖ ፋኖ
የአድዋ ድልና ትሩፋት ፈተናዎቹ። በእርግጠኝነት ኢትዮጵያዊ ልብ ላለው ሰው ሁሉ ስለ አድዋ ድል ሲሰማና ሲያወራ ልቡ በኩራት ይሞላል፣ መንፈሱ ይነቃቃል። ኢትዮጵያዊ ብቻም አይደል በየትኛው ዓለም ያለ በቅኝ ግዛት ቀንበር ፍዳየ የትኛው የሰው ዘር ጭምርም እንጂ። ይህ አንጻባሪ ያደቂ ድል መላው ኢትዮጵያ ህዝብ አንድነት ተሰልፎ ካስመዘገበ እነሆ የካቲት 23 2007 ዓመተ ምህረት 119 ዓመቱን ይዟል። ይህንን ድል ለመቀዳጀት ፈተና የነበሩት ነገሮች ምን ናቸው? ለማሆኑ ይህ ድል እንዴት ተገኘ? እዚህ ታላቅ ድል ትሩፋቶችስ ምንድን ናቸው? የዚህ ድል ጠላቶች እነማን ናቸው? ይህ ድል እንዴት ይጠበቃል? ብዙ ቢባልለት ከማይበቃው ከአድዋ ድል እነዚህ ነጥቦች ብቻ ነጥለን ለማየት እንሞክራለን። አጼ ምኒልክ መታነጋሪት ክተት ሰራዊት ብለው ፋሽስት ጣሊያን በዘመነ አጼ ዮሐንስ አራተኛ ከነበረበት አልፎ የትግሬ ገዢ የነበሩትን አጼ ዮሐንስ አራተኛ ከሳቸው ቀጥለው እንዲነግሱ በማሰብ ሊሞቱ በሚያቃጥቱበት ወቅት ወራሽ ነው ለኔ ያደረጋችሁትን ሁሉ ለእርሱ ማድርጎ በማለት ተናዘውላቸው የነበሩትን ራስ መንገሻን ድል አድርጎ ሰራዊታቸውን ከበተነ በኋላ አልፎ መላዋን ሀገራችን ቅኝ ለመግዛት ወደ መሸገባቸው ቦታዎች ወደ አንባለጌ መቀሌ እንደ ኢየሱስና አድዋ ከመዝመታቸው እነዚያን አኩሪ ድሎች ከመዝገባቸውና ታሪክ ከመስራታቸው በፊት እነኚህን ድሎች እንዳንቀዳጃቸው የሚያደርጉ እጅግ ከባድ ፈተናዎች ተጋርጠውብን ነበር። የአድዋ ድል በሌሎች ሀገራት ከተገኙ ድሎች ልዩ የሚያደርገው ይሄ ነው። እነዚህ ፈጽሞ ሊታለፉ የማይችሉ መሰናክሎችን ታልፎ የተገኘ ድል በመሆኑ የአድዋ ድል ለመቀናጀት አስችሉ የነበሩት ፈተናዎች ምን ናቸው? ቁጥር 1 የከብት ልቂት። ፋሽስት ጣሊያኖች ኢትዮጵያን ቅኝ ለመያዝ ሲያስቡ ቅኝ ገዢዎች በአፍሪካና አሲያ በቀላል ግጭት ቅኝ ሀገር ለመያዝ እንደቻሉ ሁሉ በኢትዮጵያ ይህ መልካም ድል እንደማያጋጥማቸው ጠንቅቀው አውቀውት ነበር። ለማሆኑም ጦርነት መግጠማቸው የማይቀር ከሆነ ኢትዮጵያንና የመንግስቷን አቅም ለማዳከም የሚያስችል ስልት ነደፉ። ከስልቶቹም አንዱ የሀገሪቱ ሀብት መሰረት የሆነውን ግብርናዋን ማሽመድመድ መጉዳት ነበር። ይህንን ሲያስቡ ግብርናዋን ለመጉዳት ማድረግ የሚችሉበት ነገር ሆኖ ያገኙት የከብት ሀብቷን መጨረስ ነበር። ይህንን ለመፈጸም ሲባል ከህንድ ሀገር 3 የታመሙ ከብቶችን በመጸዋ በኩል አስገብተው ከደማቸው እየወጉ የኞቹን ደህናዎቹን ከብቶች በመውጋት አጋቡባቸው። በሽታውን በአጭር ጊዜ ተዛምቶ ከኢትዮጵያ አልፎ በአጠቃላይ የቀጠናውን ከብት ፈጀው። ውጤቱም ፋሽስቶች ከጠበቁት እጅግ የበዛ ሆኖ በሀገራችን ታሪክ ታይቶ የማይታወቅ ክፉ ቀን በመባል የሚታወቀው ረሃብና ችግር አመጣ። የሚበላ ነገር ጠፍቶ ዋልካ አፈርና ሳር ቅጠሉ ሁሉ የተበላበት ዘመን ነበር። ህዝቡ ደቀቀ፣ አለቀ፣ ሀገሪቱ ተሽመደመደች። የአድዋ ድል መቀናጀት አስችሎ ከነበሩ ፈተናዎች ቁጥር 2 የስንቅና ትጥቅ ሎጂስቲክስ ዝግጅት እጅግ ውስንነት። ፋሽስት ጣሊያን በወቅቱ ሀያላን ከሚባሉ የአውሮፓ ሀገራት አንዱ ነበር። ለሀያልነቱ ከ20 በላይ ለሆነው ላሰፈረው ጦሩ ዘመናዊ መሳሪያ በነፍስ ወከፍ ከማስታጠቁም ባሻገር ሰራዊቱ በወጉ የተደራጀ ዘመናዊ ውትድርና ስልጠና የወሰደ በአጠቃላይ ከበቂ በላይ ስንቅና ትጥቅ ዝግጅት የነበረው ነበር። በእኛ በኩል የነበረ ደግሞ ባጋጠመው የረሃብና ስከፊ ችግር የደከመ ሰራዊት ከመሆኑ በላይ ከፍተኛ የሆነ የስንቅና ትጥቅ አቅርቦት ችግር ነበረበት። በወቅቱም ሰራዊቱ ነፍሱን ለማቆየት በቀን እጅግ መጥኖ ከሚቀምሳት በያገልግሉ ቋጥሮ ከዛ ጥቂት የዳቦ ቆሎ፣ የደረቀና የሻገተ ቂጣ፣ ቆሎና በሶ፣ የመድኃኒት ያህል ጥቂት የሚቀምስ ሰራዊት ነበር። እጅግ የስንቅ አቅርቦቱን አስቦ በየለቱ እንጂ የስንቅ አቅርቦቱን አስቦ በየለቱ አብስሎ የሚያቀርብለት አካል አልነበረውም። ሰራዊቱም ሲባል ሀበሻ እንዲያው በተፈጥሮ ተዋጊ በመሆኑ ነው እንጂ ሊገጥመው እንደተዘጋጀው ጠላቱ ሰራዊቱ በወጉ የወሰደው የውትድርና ትምህርት ጨርሶም አልነበረም። ታጠቀው መሳሪያ ቆመጠብቀኝ በሚባል የሚታወቅ ኋላ ቀር መሳሪያ ሆኖ ይህንንም ቢሆን የያዙት ከሰራዊቱ እጅግ ጥቂቶች ነበሩ። የተቀረውን ግን የያዘው ጦርና ጋሻ ጎራዴ ነበር። ይህ የማይጠቅም ማለት ሳይሆን በጦርና በጎራዴ በጋሻው ጊያ በሚደረግበት ዘመን አልፎ ከሩቅ ጠላት መልቀም ማስቀረት የሚቻልባቸው ከመድፍስ ከመትረየስ ያሉ ዘመናዊ መሳሪያዎች የወጡበት ዘመን በመሆኑ ለሚደረገው ጦርነት የጦር የጎራዴና የጋሻ ጥቅምና አገልግሎት እጅግ በጣም ውስን ሆኖ ነበር።
ፋኖ ወዘት ወይልቤ እንደ ጀበና አልወጣልሽ የጦር ባፈና ግብሪል እንደኛ ለፍቴጋዳይ
የአድዋ ድል ለመቀዳጀት አያስችሉ ከነበሩ ፈተናዎች ቁጥር 3 የባንዶች ሚናና የጠላት የመከፋፈል ስልት። ፋሽስት ጣሊያን የኢትዮጵያን ሰራዊት ለማዳከም ከተጠቀመበት ስልት ሌላኛው ባላባቶችና መሳፍንት ውስጥ ከራሶች ድረስ እንዲከዱ በማድረግ ከጎኑ ማሰለፍ ነበር። ጥቂት የማይባሉትን ማስከርችሎ ነበር። ነገር ግን እነዚህ የከዱና ከነሰራዊታቸው በባንድነት የተሰለፉ መኳንንት የተጠበቁትን የፈለጉትን አቀባበልና መስተንግዶ እንዳላገኙ እንደማያገኙም ሲገባቸው ያጼ ምኒልክ ይቅርባይነት ዋስትና ሆኗቸው ብዙዎቹ ተመልሰዋል። ይሁን እንጂ እነኚህ ከርተው የነበሩ ሽማምንት መመለሳቸው የእውነት ከልብ ነው ወይስ ለተልእኮ የሚለውን ጉዳይ ለወገን ሰራዊት በወቅቱ እጅግ አንገብጋቢ ጥያቄና እውነቱን ለመረዳት ከመቼውም አጋጣሚ በበለጠ አምላክነትን የሚያስመኝ ስጋት ጥርጣሬው መረፍትና እንቅልፍ የሚነሳ አምኖ ለማሳለፍም ለመተውም ያስቸገረበት ጉዳይ ሆኖ ነበር። የአድዋ ድል ለመቀዳጀት ያስችሉ ከነበሩ ፈተናዎች ቁጥር 4 የፋሽስት ጣሊያን ጦር መሽጎ ያለ መሆኑ። ጦርነት በሚደረግበት ወቅት ጦርነት ከሚያደርጉት ባላንጣ አካላት አንደኛው ምሽግ ይዞ የሚጠብቅ ከሆነ ጦርነቱ ላጥቂ ወይም ምሽግ ላልያዘው ክፍል እጅግ ከባድና አስቸጋሪ የሚያስከፍለው ዋጋ ከመሽጋው አካል ጋር ሲነጻጸር በጣም የሚበዛ መሆኑ የማይቀር ነው። እኛንም ያጋጠመን ይሄው ነበር። በሶስቱም ቦታዎች የጠላት ጦር ምሽጉን በሚገባ ገንብቶ ከምሽግ ማዶ በባዶ እግሩ የሚጓዘውን አርበኛ ሰራዊት እንዲቆራረጥ በጠርሙስ ስብርባሪና በጦር ቻሎች ከዚያም በፈንጂ የታጠረ ምሽግ ውስጥ ሆኖ አድፍጦና ምሽጉ ይጠብቅ የነበረ ጦር ከመሆኑ የተነሳ የጠላት ጦር ከዚህ ምሽጉ ለማስወጣት ምን ያህል መስዋዕትነት ሊጠይቅና ሊያስከፍል እንደሚችል መገመት ይቻላል። እንኳንና ተመጣጣኝ ትጥቅ ሳይዝ ቢያዝም እንኳን ሁኔታው እጅግ ከባድ ነው። በዚህ ላይ የኛ ጦር ዘመናዊ ውጊያ ስልት ካለመማሩ ጋር ተያይዞ ተኝቶ መሬት ላይ በመሳብ መተኮስ እንደ ነውርና ፈሪነት አድርጎ የሚቆጠር በመሆኑ ደረቱን ሰጥቶ በከፍተኛ ድፍረትና ወኔ ዋጋ የነበረ ጦር ከመሆኑ ጋር ተያይዞ መስዋዕትነቱን እጅግ የከበደ አድርጎት ነበር። የሚገርመው ግን ከነዚህ ነባራዊ ሁኔታዎች አቋያ ከጦርነቱ በኋላ የደረሰብን የሟችና የቆስለኛ መጠን በጠላት ሰራዊት ከደረሰው ብዛም የሚበልጥ አልነበረም። የአድዋ ድል ለመቀዳጀት አስችሎ ከነበሩ ፈተናዎች ቁጥር 5 የህክምና አገልግሎት ችግር። እንዲህ አይነት የህዝብ እንቅስቃሴ በሚደረግበት ወቅት ወረርሽኝ ይከሰታል። ወረርሽኝም ሲከሰት ለዚህም ጉዳይ ቀድሞ የተዘጋጀ ህክምና ከሌለ ከባድ ጥፋት አስከትሎ ያልፋል። የወገን ጦር ይህንን አደጋ ለመከላከል የሚችልበት አቅምና ዝግጅት አልነበረው። ሌላ ቆርጦ ቁስለኛን እንኳን ማከም የምንችልበት መድኃኒትና ባለሙያ አልነበረንም። ሁሉም ለየራሱ ሐኪም ነበር። አስተናገር ቅጣሉን ጨምቆ አዘጋጅቶ ይዞት የመጣውን ቁስሉ ላይ ያፈሰሰ እርስ በራሱ ለመተካከም ይሞክራል እንጂ ይህንን ጉዳይ የሚከውን የህክምና ቡድን አልነበረም። እንግዲህ እነዚህና ሌሎች ሊታለፉ የማይችሉ እንደ ተራራ የገዘፉ ከባባድ ደንቃራዎች ፈተናዎችን በእግዚአብሔር ቸርነት በሐበሻ ጽናትና በአባቶቻቸው አልፈው ያምባላጊውን የመቀሌውን ለመጨረሻም ያድዋ ድል ለመቀዳጀት የቻሉት። ያድዋ ድል በሌሎችም ዜጎች ዘንድ በከፍተኛ አድናቆት የሚደነቀውም የሚከበረውም ከዚህ የተነሳ ነው። ለመሆኑ ይህ ድል እንዴት ሊገኝ ቻለ? ለድሉ መገኘት ትልቁ ድርሻ የእግዚአብሔር ረድኤት ቢሆንም እግዚአብሔር ሲሰራ በመክንያት ወይም መሰረ የሚያደርገው ነገር መኖሩ አይቀርምና ለእናት አባቶቻችን ቁርጠኝነት ጽናትን መጨከን ሰጥቶ ከቶውንም የማይታለፉትና ፈተናና መከራን አስተናግዶም በእነሱም ደግሞ ደቆ የነበረ ህዝብ ተሰባብሮ ተነስቶ እንዲህ አይነት አስደናቂ ድል ለማስመዝገብ በቃ። እንዲህ አይነቱ ድል ለማስመዝገብ ሀበሻ ሆኖ መገኘት የግድ ይጠይቅ ነበር አደረግነው። በመሆኑም ነጻነት ወይም ሞት ባሪያ ሆኖ ከመኖር ነጻ ሆኖ መሞት የሚለውን የጨከነ መርሁ ከፊቱ የተደቀነው ግዙዙ ፈተናዎችን መሰናክሎችን ከናካቴው ከግምት ውስጥ እንዳያስገባ አድርጎት በከፍተኛ ቁርጠኝነትና ጽናት በመዋጋቱ ድሉን ሊያገኝ ቻለ። የዚህ ታላቅና አንጻባራቂ ድል ትሩፋቶች ምን ናቸው? ይህ ታላቅ ድል ከኛም አልፎ ለመላው ዓለም ጭቁኖች በርካቶች ትሩፋቶችን አበርክቷል። ከነዚህ በርካታ ትሩፋቶቹን ጥቂቶቹን ለማየት እንሞክራለን።
ማን ባለው ፋኖ ፋኑ 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 ወዘት ወይ ልቤ እንደ ጀበና እንደ ጀበና አልወጣልሽ የጦር ባፈና የጦር ባፈና የጦር ልንዴ ልፍቴ ጋዳይ
የዚህ ታላቅና አንጻባራቂ ድል ትሩፋቶች ምን ምናቸው? ይህ ታላቅ ድል ከኛም አልፎ ለመላው ዓለም ጭቆኖች በርካታ ትሩፋቶችን አበረክቷል። ከነዚህ በርካታ ትሩፋቶች ጥቂቶቹ፣ አንደኛ የቀለም ልዩነትን መሰረት ያደረገው የብቃት ደረጃ ልዩነት አስተሳሰብን ፍርሽ መሆኑን ማረጋገጥ ይችላል። ከዚህ ድል አስቀድሞ ጥቁር ሲባል ሰባዊ ሴት አልባ ለባርነት የተፈጠረ ስልጣኔ የማይገባ አድርገው ያስቡት ነበር። ከዚህም አልፎ ተናጋሪ እንስሳ ያሉ ይገልጹት ነበር። ጥቁሮች እናት አባቶቻችን ግን ፈጽመው ሊታለፉ የማይችሉ ፈተናዎችን አልፈው ለክብራቸው ለነጻነታቸው ለሉዓላዊነታቸው የማይችሉት ነገርም እንኳን ቢሆን አንችላውም እና ምን እናድርግ ብለው ክብራቸው ነጻነታቸው ሉዓላዊነታቸው ለድርድር ሳይቀርቡ ለሰባዊ ክብራቸውና ለማንነታቸው ታይቶ በማይታወቀን አይነት በየትኛውም ዓለም ክፍል ያለ ማንኛውንም አይነት የሰው ዘር አድርገዋል ብሎ ሊሞክረው ቀርቶ ሊያስበው በማይችለው ሁኔታ በግሩም ችሎታና ያጨራረስ ብቃት ከውኖ በማሳየቱ ጥቁር እንዲህ ነው የተባለ ዝቅ ተደርጎ ይቆጠርና ይታየ ነበር አስተሳሰብ የተሳሳተ መሆኑን የግዳቸውን እንዲያምኑ አድርጓል። ያደዋ ድል ትሩፋት ቁጥር 2 የነጻነት ትግልን አነቃቅቷል ቀስቀሷል። ጥቁር አፍሪካውያን ለአምስት ምዕተ ዓመታት ያህል በግፈኛ ነጮች ሲሰበክላቸው የኖረውን የጥቁርን ተገዥነት ወይም ለአገልጋይነት መፈጠር አምኖ ተቀብሎ ሰጥ ለበጥ ብሎ የመገዛትን አስተሳሰብ አዳብሮ ወደ አውሮፓና አሜሪካ የተጋዘ የተሸጠ የተለወጠ ገዛ ያገለግል ነበር። ሀበሾቹ ጥቁሮች አድዋ ላይ ያበሩላቸው ፀሐይ ግን ይህንን የጨለማ አስተሳሰብ ጠራርጎ በማጥፋቱ የነጻነት ትግልና የነጻነት ታጋዮችን በየስፍራው በየአቅጣጫው እንዲቀጣጠል አድርጎ እነሆ ዛሬ ላይ ያን ሁሉ ግፍ በጥቁርነት ብቻ ይጋት የነበረ የሰው ዘር ነጻነቱን አረጋግጦ ቢያንስ በገዛ ሀገሩ እንኳን እንደ ሰው መኖር የሚችልበትን ሁኔታ መፍጠር እንዲችል አብቅቷል። የአድዋ ትሩፋት ቁጥር 3 የተረሳውን ታሪካችን አስታውሷል። ሀበሻ እንደ ህዝብና እንደ ሀገር ከማንም የቀደመ ስልጣኔና የመንግስት ታሪክ ያለው የነበረው ህዝብ ነው። ይህን ግን በወቅቱ በነበረው አስገዳጅ ችግር ሳቢያ ከአጼ ፋሲል ጀምሮ ለረጅም ጊዜ ቆይቶ በነበረው ዝግ መመሪያ closed policy ምክንያት ዓለም እኛን እኛም ዓለም ረስተን ተረሳስተን ስለነበር ዓለም በየጊዜው መረጃውን እያደሰን እንዳወቀን እንዲቀጥል ማድረግ ሳንችል ቀርተን ነበር። ያደው አድል ግን ዓለም ስለኛ ያለው መረጃ ካጎረበት ያወጣ እንዲያወራ እንዲኮናቸው እንዲኮነበሩ ያለ እንዲያወራ አድርጎታል። ያወሩልን ይጽፉልን ከነበረው ታሪኮቻችን የሚበዛው እኛም እንኳን ራሳችን የማናቃቸው ታሪኮች ናቸው። ያደው አድል ትሩፋት ቁጥር 4 የህዝባችንን አንድነት አጽንቷል። የጥላት ወረራ ለመኮንንቶቻችንና ለመስዋዕፍንቶቻችን ትልቅ ትምህርትን ሰጥቷል። በአንድነት የመቆምን አስፈላጊነት የአንድነትን ጥቅም በሚገባ አስገንዝቧቸዋል። ከዚህ አስቀድሞ ከዘመነ መሳፍንት ጀምሮ በመሳፍንቱና በባላባቶቹ ዘንድ የየራሳቸውን ጎጥ እንደ ሀገር በመቁጠር የየራሳቸውን ሀገር የመመስረት የማይጠቅምና ኋላ ቀር አስተሳሰብ ያስቡ ነበር። ይህን የትም የማያደርስ አስተሳሰብ ለማጥፋት አጼ ቴዎድሮስ እጅግ ደክሟል። በአጼ ቴዎድሮስ እጅ ያደጉት አጼ ምኒልክ ሁለተኛ የአጼ ቴዎድሮስ ሁለተኛ ህልም ገብቷቸው ስለነበር ጥረታቸውና ሁኔታቸው ፈቅደውላቸው የአጼ ቴዎድሮስን ህልም ለማሳካት ችለዋል። ያደዋ ድልም ለመሳፍንቱ የማይረሳ ትምህርት ስለሰጣቸው ከዚያ በኋላ አስቀድሞ የነበረውን አይነት የመሳፍንት አስተሳሰብ እንዳይኖር አድርጓል። ያደዋ ድል ትሩፋት ቁጥር 5 ለቀጣይ ትውልድ ታሪክ እንዴት እንደሚሰራና እንደሚጠበቅ ምሳሌነቱን ተቷልፏል። ሀገራችን ከ4500 ዓመታት በላይ የመንግስት ታሪክ አላት። እንደ ሀገር ከቆመች ጊዜ ጀምሮ ነጻነቷን ለመንጠቅ ተደጋጋሚና አደገኛ ፈተናዎችን አሳልፋለች። እነዚሁ ጣሊያኖች በቀደመ ስማቸው ሮማን ቄሳሮች ዘመን ከ2000 ዓመት በፊት ጀምሮ ሲፈታተኑ ኖረዋል። የአድዋ ድል እናት አባቶቻችን የዚችን ሀገር ነጻነት እንደምን ባለ መስዋዕትነት አስጠብቀው እንደቆዩና ይህን ረጅም ታሪክ እንዴት እንደተሰራ የቅርብ ጊዜ ምሳሌነት የተወደደው። በደካማ ጎን መግባት የሚችሉት ጠላቶቻችን ግን የትግል ስልታቸውን በቀጥታ ከሚተኮሰው አፈሙዝ ወደ ተለየ አይነት በመለወጥና ባንዶችን በማሰማራት የአድዋ ድል ከተወለን ምሳሌነት ልንማርና እኛም የድርሻችንን ታሪክ ልንሰራ የምንችልበትን እድል አጥበውት ሀገርን አንድነትን ታሪክን ነጻነትን ሉዓላዊነትን ክብር መሰረት ያላደረገ የየግልና የዓላማና አስተሳሰብ አራጋቢዎች አድርገው አንድነታችንን አደጋ ላይ ጥለውታል። በዚህ ረገድ እየተሰካላቸው ይገኛል። ፈጣሪ ቀደምልን እንጂ የዚህ ውጤትም ደስ የሚያሰኝ አይሆንም።
እንደ ጀበና አልወጣልሽ
የአድዋ ድል ትሩፋት ቁጥር 6 የታሪክ ሀብትን ትቶልናል። አንዲት ሀገር ዜጎቿ ጠንካሮች ከሆኑ ሁለቱም ሀብቶቿ ይኖራታል። ቁሳዊና መንፈሳዊ ሀብቶች ታሪካዊ ታሪክ መንፈሳዊ ሀብት ነው። ታሪክ መነቃቃትን የሚፈጥር ታላቅ ኃይል ነው። ቁሳዊ ሀብትም የመፍጠር አቅም አለው። አገራችን ኢትዮጵያ ሁለቱም ሀብቶች ነበሯት ማለቱ ግድ ሆኗል። አሁን ላይ ቁሳዊ እንደሌለ ግልጽ ቢሆን መንፈሳዊ ሀብታችን ራሱ ድራሹ እንዲጠፋ በከፍተኛ ትጋት የተሰራበት ነውና ነበር ማለቱ ይቀላል። ሊገባኝ ያልቻለው ነገር ግን ከዚህ ማን ምን አይነት ትርፍ እንዴት ሆኖ እንደሚያገኝ ጥቅሙ ምን እንደሆነ ለህዝቡ ልጠይቅ የምሻው አንድ ጥያቄ አለኝ። የእናት አባቶቻችን ሀገር ኢትዮጵያ በአለም ውስጥ ከነበሩት አራት ሀያላን መንግስታት አንደኛዋ ነበረች። ይህች ሀገር ዛሬ የዓለም ጭራዳ ሀገር ሆናለች። ለምን? ይህ እንዴት ሊሆን ቻለ? እነርሱ ጋር የነበረው ጠንካራ ጎን ይህችን ደሃና ደካማ ኢትዮጵያ ከፈጠር ነው ከኛ ጋር ያለው ደካማ ጎን ምንድን ነው? የአድዋ ድል ትሩፋት ቁጥር 7 እውቅናና መከበርን አትርፎልናል። ይህን ድል የማያውቁን እንዲያውቁንና ሀገር ለሀገር ለሚደረግ ግንኙነት ተመራጭ እንድንሆን አድርጎናል። የሚያውቁንም እንዲያከብሩን አድርጓል። በአጠቃላይ ወዳጅ ብቻ ሳይሆን ጠላትም እንዲሁ በተመሳሳይ ሳይወድ በግድ እውቅናና ክብር እንዲሰጥ አድርጎታል። የዛሬና ያደርገውና ከዚያ በኋላ ለመጣችው ኢትዮጵያ ሞገስን አጎናጽፎ በዲፕሎማሲው ተደማጭ ተከባሪ እንድንሆን አድርጎናል። የአድዋ ድል ትሩፋት ቁጥር 8 ለመሪነት ሚና ተመራጭ እንድንሆን አድርጎናል። ይህን ስል በሰጠነው ቅና ሳቢያ በተለያየ አቅጣጫ የፈጠራቸው በቅኝ ግዛት የማቀቆ የነበሩ ሀገራት የጸረ ቅኝ ግዛት እንቅስቃሴ በሚያደርጉበት ወቅት ይህንን እንቅስቃሴያቸውና ትግላቸውን እንድንደግፍ እንድናስተባብር ለመጠየቅ አስገድዷቸዋል። አገራችንም ይህን ትግል የመምራቱን ታሪካዊ ኃላፊነት ሙሉ ለሙሉ በማመን ሀገሪቱ ነጻ እስኪወጡ ድረስ የራሷን የጦር መሪዎችና ታዋጊዎችን በማሰለፍ ጭምር ትግሉን ስታገዝ ስታስተባብር የተጣለባትን ማደራ በሚገባ ተወጣለች። ለቀድሞ የአፍሪካ አንድነት ድርጅት ለአሁኑ የአፍሪካ ህብረትና ሌሎችም አህጉራዊና ዓለም አቀፍ ድርጅቶች መቀመጫነት እንድትመረጥ ያበቃትም የዚሁ ድል ትሩፋት ነው። የአድዋ ድል ትሩፋት ቁጥር 9 ሰንደቅ ዓላማችንን እንድንወስን አብቅቶናል። በርግጥ ከአድዋ ድል አስቀድሞ የሀገራችን ነገስታት ቀይ ቢጫ አረንጓዴ ወይም አረንጓዴ ቢጫ ቀዩን ሰንደቅ ይጠቀሙ እንደነበር ይታወቃል። ነገር ግን በአዋጅና በይፋ ዕውቅና ተሰጥቶት ሀገራችንና ህዝባችን እንድትወክል የተደረገው የአጼ ምኒልክ አድዋ ላይ ይህን አንጸባራቂ ድል ካገኙ በኋላ እዚያው አድዋ ላይ አዋጅ አስነግረው ከእንግዲህ ወዲህ ቀይ ቢጫ አረንጓዴ ሰንደቅ የኢትዮጵያ ሰንደቅ ዓላማ ሆኗልና ከክብር በላይ ክብርን፣ ከፍቅር በላይ ፍቅርን፣ ከአለኝታነት በላይ አለኝታነትን ስጧት ብለው በማስነገራቸው ይፋዊ ሰንደቃችን ሆና መቀጠል ቻለች። እንግዲህ በአጭርም እንቋጨው እንጂ የአድዋን ትሩፋት እንዲህ በቀላሉ ዘርዝሮ የሚጨርስ ጉዳይ አይደለም። በመቀጠል የአድዋ ድል ጠላቶችና ማናቸው የሚለውንና ይህንን ቅርስ እንዴት ልንጠብቀው እንችላለን የሚለውን በአጭሩ አይተን እንቋጫለን። የአድዋ ድል ጠላቶችና ማናቸው? የድል ቤትነት ጉዳይ ሆኖ አገራችን ኢትዮጵያ ያለ ጠላት የታደለች ሀገር ነች። በዚህች ሀገር በየትኛውም ሀገር ታይቶ በማይታወቅ መልኩ ለቁጥር የሚያታክቱ ጦርነቶች ከውጭና ከውስጥ በሚፈጠር ቀውስ ሰበብ አስተናግዳለች። ይህች ሀገር ካስተናገደቻቸው ጦርነቶች ብዛት አንጻር በታሪኳ በአማካይ ከአስር ዓመት ያለፈ ሰላምና የእፎይታ ዓመት አይታ አታውቅም። ተአምር የሚሆንብኝ ነገር ቢኖር ይህን ያህል የአውዳሚ ጦርነት አይነት ያስተናገደች ሀገር ደብዛዋ ለመጥፋቱ የስልጣኔና የታሪክ አሻራዎቿም ቢሆን ጥቂትም ያህል ቢሆን መቆየት መቻላቸው ነው። አሁን ላይ አስቀድመው የነበሩን ጠላቶቻችንም ሆነ ሌሎች አዳዲስ ቢኖሩ ጥቃታቸውን እየፈጸሙብን ያለው እንደ ቀድሞ በወረራ ሳይሆን በመካከላችን ልዩነቶችን እንዲፈጠሩ በማድረግና እርስ በርስ በማናቆር በማፋጀት ሆኗል። ይህም ይዞላቸዋል። አርቀውና አስፈታው ማሰብ የማይችል ወገኖቻችን የሀገራችን የህዝብ ለህዝብ ግንኙነት ምንም እንኳን እንከኔለሽ ነበር ማለት ባይቻልም በየትኛውም የዓለም ክፍል ከነበረው እጅግ የተሻለው እንጂ ተመሳሳይ እንኳን እንዳልነበር በበቂ ምክንያትና አማራጭን በመጣጣቱ ለሀገር አንድነትና ህልውና ሲባል አንዳንድ የማያስደስቱ ነገሮች መደረጋቸውን መገንዘብ ማስተዋል የተሰናቸው ደናቁርት ለነዚህ ጠላቶቻችን መሳሪያ በመሆን የሀገራችንና የህዝባችን ህልውና ገደል አፋፍ ላይ ያደርሰውታል። ዛሬ ላይ በየትኛውም የዓለም ክፍል ያሉ የባርነት ጭቆና ቀማሽ የነጻነት ደጋፊና ቀንቃኞች የሚኮሩበት የሚያከብሩትን የሚያደንቁትን የአድዋ ድል እና ያንን ድል ያስገኙልንን አርበኞች እዚህ ኢትዮጵያ ውስጥ ሆነው በጥላቻ የሚመለከቱት መጥፋት መረሳቱን የሚፈልጉ ለዚህም የሚሰሩ ዜጎች ለማየትና ለመስማት ደርሰናል። መፍትሄው ምንድነው ትላላችሁ? ይህንን ቅርስ እንዴት ልንጠብቀው እንችላለን? ይህንንና ሌሎች ቅርሶችን
ሀብቶቻችን ታሪኮቻችን ልናበቃቸው የምንችለው ለነዚህ ሀብቶቻችን አንድ አይነት መግባባት ሲኖረን ሀብቶቹ በሚገባ የመጣበቀ ድል ሲኖራቸው አምረው ካለን እነዚህ አንድ አይነት መግባባት ላይ ላንደርስ የምንችልበት አንድም ምክንያት አይኖርም። ወደ ራሳችን ወደ ውስጣችን እንመልከት። ያደረግነው ያለውን ነገር ከመፈጸሙ በፊት የሚገኘው ትርፍና ኪሳራን መዝን። እንግዲህ እናድርግ እንዲህ እንድናደርግ እንድንናቆር እንድንባላ የሚመክሩን የሚገፋፉን የሚደግፉን ሀገራት በታሪካቸው ከኛ የከፋ የእርስ በርስ ሰብአዊ መብት ገፈፋ ሪከርድ ያለባቸው ሀገራት ናቸው። ነገስታት ኮቶቻቸው ሲያርፉ ጠባቂ ያሉ ሰዎችን ከነነፍሳቸው ግራና ቀኝ ቀብሮ የነበሩ ናቸው። የሰው ልጆችን ካራዊት ጋር ያታገሉና ያስበሉ ለዘመን ለመዝናኛነት ይጠቀሙ የነበሩ ሀገራት ናቸው። ይህ ተመክሮ በሀገራችን ፈጽሞ አያውቅም። ዛሬ ላይ እነሱ እንኳን አንድ አይነት መግባባት ላይ ደርሰው በአንድነት ቆመው ለሀገራቸው ጥቅሞች በአንድ የተሰለፉ ነውል። ለነሱ ለዚህ የበቁ እንደነዚህ ያሉና ዘግናኝ ኢሰባዊ ድርጊቶችና አስተሳሰቦችን አይተን የማናቆኛ ኢትዮጵያውያን እንዴት አንድ አይነት መግባባት ላይ ለመድረስ ያቀተናል? ለሀገርና ለህዝብ እስካሰም ድረስ ፈጽሞ ያቀተንም። ሀገርና ህዝብን ጠልተን ቀን ባንድነትን ከመረጥን ግን መቼም ጊዜ ቢሆን ልንግባባና የሰላም አየር ልንተነፍስ አንችልም። ዘላለማዊ ክብር ለአርበኞቻችን። ኢትዮጵያ ለዘላለም ትኑር። ሰዓሊ አምሳሉ ገብረኪዳን አረጋው።
ማለቷ ቀረና ፋኑ የምር ተኳሹን እኛ ስናውቀው ዝናር በቅፌል ማንደባለቀው ፋኑ ወዘት በይ ልቤ እንደ ጀበና
በድጋሚ እንዴት አረፈዳችሁ አድማጮቻችን? የካቲት 23 ለሚከበረው ስላደዋ ድል ያጸጋጀው ተናጭል ጽሑፍ አሁን አቀርብላችኋለሁ። አና ታደሰ ነኝ። አድዋ የሰው ልጆች ክብር፣ የሰው መሆን ክብር፣ ሰው ሙቷል ሰው ሊያድን ሰው ሊያከብር በደግነት በፍቅር። ያድዋ ድል ለኛ ኢትዮጵያውያን የማንነታችን መሰረት የህሉናችን መግለጫ ነው። ለኛ ኢትዮጵያን ብቻ ሳይሆን ለመላው የጥቁር ህዝብ የነጻነት ተምሳሌት የአርነት መስታወት ነው። የሰው ልጅ በቆዳው ቀለም ምክንያት መዋረድ ሆነ ማነስ እንደሌለበት የጥቁር ህዝብ ባፈጣጠሩም ሆነ ባስተሳሰቡ ልዩ ድንቅ ነን ብለው ከሚኮፈሱት የነጮች አላነሰ ማንነት እንዳለው ካልነኩት የማይነካ ሲሆን ግን በማንነቱ ላይ የማይደራደር ድንቅ ፍጡር መሆኑ የታየበት ድል ነው ያድዋ ድል። ዛሬ ዓለም አብዝቶ ስለ ሰው ልጆች እኩልነት እየሰበከ በዚህም ስም አያሌ መድረኮችን እያዘጋጀ ቢሆንም ግን ብዙ ያልተፈቱ ተያዙ ችግሮች ይያሉ መሆኑን የማይካድ ሀቅ አይደለም። ያድዋ ድል ግን ገና ያኔ ስልጣኔ ባልነበረበት የሰው ልጅ አስተሳሰብ ባልጎለበተበት እንኳን ነጮች ጥቁሮች ራሳቸውን ባርነት የመፍጠራቸው ጣፋንታ ያረጋግ እንደሆነ አሳባርነታቸውን በእንባቸው ያጣጣም በነበሩበት በዚያ ዘመን የጥቁር ትግሩም የሀገር ህዝብ ሉዓላዊ ክብር ለመላው ዓለም ሳይሆን በተግባር ያሳየ ዘመን አይሽሪ የመመኪያችን መድረክ ነው ያድዋ ድል። አድማጮቻችን ይህን ፕሮግራም አዘጋጅቼ አቀረብኩላችሁ አና ታደሰ ነኝ። ከቀሪው ዝግጅታችን ጋር መልካም ቆይታ።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዶቻችን አሁን ስቱዲዮአችን መጥተዋል። እንግዶቻችን ራሳቸውን እንዲያስተዋውቁ ጋብዛለሁ።
እሺ፣ መሳይ መኮንን እባላለሁ።
መሳይ መኮንን የኢትዮ ሳተላይት
የኢትዮጵያ ሳተላይትና ሬዲዮ
አቤቶክቻው
እባላለሁ። ያው የኢሳት ላይ ነው የሚዋዛና ቁም ነገር የሚባል ፕሮግራም አለኝ።
በጣም ብዙ የሚስቡኝ አባባሎች አሉ። ያንተ በተለይ ደጋግሜ ነግሬሃለሁ፣ ያደግ የምትላትን ነገር ወድልሃለሁ። እንግዲህ አድማጮቻችን ከነዚህ ውድ እንግዶቻችን ጋራ ሰፋ ያለ ውይይት ለማድረግ እንሞክራለን ከዜናው ፕሮግራማችን በኋላ። ከዛ በፊት ግን መሳይ ኤርትራ ደርሰህ ነበር። ምንድነው እንደው ባጭሩ ምን ተሰማህ? ከዚህ በፊት ኢትዮጵያ ያለ ድሮ ቀደም ብሎ ኤርትራ ሄደታ ቃልክ ነው የመጀመሪያ
ጊዜ? ለመጀመሪያ ጊዜ ነው። በጣም ወደዛ ሄድ በጣም ፈልግ ነበር። ሁኔታዎችን ተመቻችተው እዛ እጄ ያለውን ሁኔታ ለማየት በመቻሌ በጣም ደስተኛ ነኝ።
አድማጮቻችን ከመሳይ ጋራ ስለ ኤርትራ ጉዞውና እዛ በነበረበት ጊዜ ስላጋጠመው ስለ ተቃዋሚ ኃይሎች ንቅናቄ እንዲሁም ደግሞ ስለ ህዝቡ ኢሳያስ አፈወርቂም ጋራ ንግግር ውይይት አድርጋችኋል። ሰፋ ያለው ውይይት እስከገባን ድረስ እነዚህን የመሳሰሉትን ውይይት እናደርጋለን። ከዜና ፕሮግራማችን በኋላ ከአቤቶክቻው ጋርም እንደዚሁ ውይይት ይኖረናል። ቀልዶቹን አሽሙሮቹን ወይም ሽሙጥ ነው የሚባለው
ይባ ሁሉም ይባላል።
ያው ነው የኛ ነው ሁሉም
ሽሙጥ ስላቅ እና መጻት ትለዋል
በለው። እንግዲህ እነዚህን ሁሉ አብረን እናነሳቸዋለን ከዜና ፕሮግራማችን በኋላ።
ዓለም ቆዳ ሲቆጥር ቀለም እያመለከ ሲያከብር ምድር እንደዛ ተጨንቃ ስታለቅስ ከባዕድ ወድቃ አፍሪካን እንደወረርሽኝ ወረው ሲግጡ የወደዱትን ቆፍረው መርተው ሲያወጡ እንዳይራመድ ቋንጃውን ቆርጠው ሲረግጡ ጥቁሩ ሰው ይበግን ነበር በንቃት ቆሞ እያየ የርሱን ዳር ድንበር። ያ ዋልጌ መልቲ ቀጣፊ የባንዳው ሆኖ አሳላፊ በሰሜን ድግስ ደግሶ ያጫፈረ ሲሸጠው ወንድሙን በሳት ሲፈጀው ለኩሶ ያ የነበረው ምኒልክ ሁሉን ባስኖት አንክሮ ማርያምን ትጣላኛለህ ብትቀር ብሎ ከተተ አዋጅ አወጀ ነገረ አገሬው በአገሩ ሲረገጥ ምድሪቷን ጥሎ እንዳይሮጥ ቀድሞ ስቃዩን ተረድቶ ይሄን ክፉ ቀን ሊያሳልፍ ሊታገል ነፍሱን ሰውቶ ሊከፍል ለቀረው ትውልድ የታሪክ ተወቃሽ ሳይሆን ራሱን ከሳት ሲሞግድ አድዋ ያን ቀን ጭንቀትሽ ስንቱን አመጠሽ ወልደሽ ስንቱን አጥረሽ በላሽ ባኖ ጀግናው ተነስቶ አሮጊት እናቱን ትቶ ከጨቅላ ልጆቹ ግንባር እንትፍትፍ ብሎ ተፍቶ ለተጨቆነው ብርሃን የአፍሪካን ላጥለቀለቀው ለዛ ጥቁር ህዝብ ብትራት አለኝታ ተስፋ ሊሆነው ያልገዛምነትን የጭቆናን ቀን ማብቂያ መለከት ድምጽ አሰምቶ የአንድነትን ስብከት ሰብኮ ቀስቅሶ አስነስቶ ዘራፍ ያለ ወጥቶ ዘራፍ ያለ ያለቀው ለነጻነቱ ተፋልሞ ለነጻነቱ ያለፈው ጥቁሩን ህዝብ ቀና አደረገው። አድዋ ግብረሽን በልተሽ ዝማት በይ ንገሪን የታዘብሽውን እውነት ከጉያሽ ሲወጣ እሳት ታሪክ ራሱን ሲደግም የዛ ባንዳ ልጅ መልኩን ቀይሮ ዳግም ካንቺ ግነሳ የጥንቱ አልበቃ ብሎ ምን ነው እያየሽ ዝም አልሽ ተነስቶ ሰውን ሲበላ ከውስጥሽ አድዋ የነ ሚኒሊክ የነ ጣይቱ ብጡር እነቢ ነግዴ ሰርተውሽ ያጸኑሽ በጽናታቸው ይዘምታል የመጨረሻው ትውልድ ከቤትሽ ያባቱን ታሪክ ሊያጸና ዳግም አብኩቶ ሊሰራሽ የታሪካቸው አውድማ አዲስ ልቦናን የፈጠርሽ ነማድ የላን በጽናት የልባቸውን ብርሃን እንዳይጠፋርገሽ የለኮሽ ለጭቁን ህዝብ አንደበት የበቃ ብስራት ያስነገርሽ ታሪክ የሰራንብሽ ብሎም የጀገንብሽ አድዋ ታሪክ ያውቅሻል የባንዳ መፈንፈያ እንጂ ጀግናን እንዳላበቀልሽ ካለም ይውጣና ይናገር እንየው እኔ ነኝ ያለ ይታገል ከሚያታግለው ታሪክን እያዋረደ ሀገሩን እየቆረጠ እንኳን ከናንተ ተፈጠርኩ ከናንተ በቀልኩ ከሚለው ካፈር ተፈጥሮ ወደ አፈር ከተመለሰው ግናንቺ ምድር በደርሽን ዳግም እንደምስ ቆጥረሽ የዋልልሽን ውለታ በግልባጩ መልሰሽ አድዋ 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 ሁሌም ስንልሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ ለምዬ ምንልክ እንጂ የቀረን የለም ከስምሽ ለጣይቱ ብጡን እንጂ የቀረን የለም ከስምሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ
አስራንድ ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ዜና እናሰማለን። የ2015 የ5ኛ አመት የሳት ገቢ ማሰባሰቢያ ዝግጅት በስዊድን ትናንት ፌብሩዋሪ 28 ቀን ተወዳጆቹ የሳት ጋዜጠኞች መሳይ መኮንንና ቤተኩቻ በተገኙበት በስኬት ተጠናቀቀ። በፕሮግራሙ ላይ በርካታ ዝግጅቶች ቀረቡ ሲሆን ገጣሚያን ማቲያስ ከተማ ወለላይና ማቲያስ የኢሳት መወድስ ግጥም አቅርበዋል። የስዊድን ኢሳት ድጋፍ ማህበር በበኩሉ በአቶ ወለላይ የተገጠመና በመርሶ እንድማገኝ ዜማና ቅንብር የተዘጋጀ አዲስ መዝሙር ለህዝብ አቅርቧል። ዝግጅቱ በርካታ ታዳሚዎች በተገኙበት ለጨረታ የቀረበው የጣይቱ ሆቴል ምስል 65000 ክራውን ተጫርቶ ተጠናቋል። በስደት ስሙ አለማየሁ ስንታየው በመባል የሚታወቀው የህዋት ሰላይ ከኔዘርላንድ ተባረረ። አለማየሁ ስንታየው ቋሚ ነዋሪ ከነበረበት ከኔዘርላንድ እንዲባረር የተደረገው በዛ የሚኖር ኢትዮጵያውያን በከፈቱት የስለላ ክስ መሆኑም ታውቋል። የሮተርዳም ከተማ ፍርድ ቤት በአለማየሁ ላይ የተመሰረተውን የስለላ ክስና ማስረጃ ለረጅም ጊዜ ሲመረምር ከቆየ በኋላ የግለሰቡ የመኖሪያ ፈቃድና ቤት እንዲነጠቅ የሆላንድ ምድርም በአስቸኳይ ለቆ እንዲወጣ ውሳኔ አስተላልፏል። ከሆላንድ የምርመራ ቡድን እንደተረዳ ነው ከሆነ የግለሰቡ ቤት ሲፈተሽ ወያኔ የሰጠው ኦነተኛ መታወቂያና በርካታ የስለላ ሰነዶች ተገኝተዋል። በርካታ ስሙ በእርዳታ ስሙ የተቋቋመለት ድርጅት ተፈትሾ ማስረጃዎች እንደተገኙ ለማወቅ ተችሏል። ይህ ሰው ትክክለኛ ስሙ ዘለቀ ፎላ ይባላል። በደርግ ጊዜ የኢትዮጵያ ሰራዊት አባል ሆኖ ለረጅም አመታት አገልግሏል። ወያኔ ስልጣን ሲቆጣጠር ለፖለቲካ ተሐድሶ አዋሳ ደቡብ ጦር ቅጥር ግቢ ተላከ። በተሐድሶ በነበረበት ጊዜ ቁጥራቸው ብዙ የሆኑ ሰራዊት አባላትን ለወያኔ በማጋለጥ ታማኝነቱን ሲያሳይ እንደነበረ የዚህ ዜና ዘጋቢ እማኝ ሆኗል። የበርካታ ኢትዮጵያውያን ደም በእጁ ላይ ያለው አለማየሁ ከተሐድሶ ከወጣ በኋላ እስራኤል ገደቡ ወይንም የፓልቶክስሙ ኢዛና ከተባለ ወታደር ጋር በመሆን የሰላም ተጓዥ ነኝ ብሎ መገናኛ ብዙሃን ሲያሳይ ነበር። አለማየሁና ኢዛና በየሀገሩ እየዞሩ ስለ አዲሱ ስርዓት መልካምነት ሲሰብኩ ከረሙ። ከዛ አስመራ ድረስ ተልከው የሻቢያን መሪ ኢሳያስ አፈወርቂን በወታደሩ ስም ይቅርታ መጠየቃቸው ይታወቃል። በአዋሳ በደረሰ የሳት ቃጠሎ የሟቾች ቁጥር ከ20 በላይ ነው ሲሉ የቃጠሎ ሰለባዎች የሆኑ ሰዎች ገለጹ። በደብ ኮልል ዋና ከተማ አዋሳ የካቲት 14 ቀን 2007 ዓ.ም ተመረተ በደረሰው ከፍተኛ የሳት ቃጠሎ የሟቾች ቁጥር በመንግስት እንደተገለጸው አንድ ሳይሆን ከ20 በላይ መሆኑ ተጎጆቹ ገልጸዋል። ከፍተኛ ንብረት ከወደመባቸው እሳቱ ሲነሳ በስፍራው ከነበሩት መካከል አንዱ እንደገለጹት እርሱ የስድስት ሰዎችን የተቃጠለ አስከሬን ማየቱን፣ በስፍራው የሚገኙ ጓደኞቹ ደግሞ በቃጠሎ እስካሁን 27 አስከሬን ተፈልጎ መቅበሩን ተናግረዋል። አንድ ህፃናትና አንዲት እናት ከሶስት ልጆቿ ጋር ሞታ መመልከቱን፣ በማግስቱ ደግሞ ተጨማሪ ሁለት ሰዎች ሞተው ማየቱን የሚናገረው ግለሰቡ የመንግስት የጸጥታ ኃይሎች አካባቢውን ከነዋሪው በመከለል ማታ ማታ የተቃጠለ አስከሬን እየፈለጉ በመቅበር ላይ ናቸው ብሏል። እናቶች አሁንም ድረስ ልጆቻቸውን እየጠየቁ ቢሆንም በከንቲባው በኩል የሚሰጠው ምላሽ አሳዛኝ መሆኑን ግለሰቡ ገልጿል። ነዋሪዎቹ በመንግስት በኩል በቂ እርዳታ እንዳልተደረገላቸው በመሬት ተናግረዋል። መንግስት የእሳቱን መነሻ እስካሁን ይፋ እንዳላደረገ ነዋሪዎቹ አክለው ገልጸዋል። ከፍተኛ ቁጥር ያላቸው የሰቆጣ አርሶ አደሮች በረሃብ ምክንያት ተሰደዱ። በሰቆጣ አካባቢ የተከሰተውን ከፍተኛ ድርቅ ተከትሎ አርሶ አደሮቹ ወደ ምዕራብ ጎጃምና ሌሎች አማራ ክልል አካባቢዎች በመሰደድ ላይ መሆናቸው ታውቋል። ተፈናቃዮቹ ከክልሉ ባለስልጣናትም ይሁን ከፌደራል መንግስቱ ምንም አይነት እርዳታ አለማግኘታቸውን ገልጸዋል። ብዙዎቹ ተፈናቃዮች ወጣቶች፣ ወንዶችና ሴቶች ሲሆኑ በሰፈሩባቸው አካባቢዎች ስራ ሰርተው ራሳቸውን እንዲያስተዳድሩ እየጠየቁ ነው። ተፈናቃዮቹ በዝናብ እጥረት ምክንያት ሰብላቸው ሙሉ በሙሉ መውደሙን ገልጸዋል። መንግስት በአካባቢው ስለተከሰተው ድርቅ እስካሁን የሰጠው ምንም አይነት መልስ የለም። ሙስሊሞችና ክርስቲያኖች የተሳተፉበት የስልክ ጥሪ ማቆም አድማ ተካሄደ። ሰሞኑን እንደ አዲስ ተጠናክሮ በቀጠለው ሙስሊም ኢትዮጵያውያንን የማሰር ዘመቻውን በመቃወም ድምጻችን ይሰማ የጠራው ስልክን ለ12 ሰዓት የማጥፋት ዘመቻ በተሳካ ሁኔታ መካሄዱን ታውቋል። በርካታ ሙስሊሞች ስልኮቻቸውን አጥፍተው የዋሉ ሲሆን ማህበራዊ የመገናኛ ብዙሃን የሚያደርጉትን እንቅስቃሴም አቁመው ውለዋል። በርካታ ክርስቲያኖችም ጥሪውን ደግፈው ስልካቸውን ዘግተው መዋላቸው ተገልጿል። እርምጃው የመንግስት ዋነኛ የገቢ ምንጭ በሆነው ቴሌ ላይ የኢኮኖሚ ጉዳት ለማድረስ ታቅዶ የተደረገ እንደሆነ ታውቋል። የዘጠኙ ፓርቲዎች ትብብር የተቃውሞ ሰልፉን አራዘመም። ፓርቲዎቹ ምርጫ ቦርድ የአባል ፓርቲዎች እጩዎችን ያላግባብ በመሰረዙና እስከዛሬ ድረስ እጩዎቻቸውን በዝርዝር ባለማሳወቁ ምክንያት ለየካቲት 22 2007 ዓ.ም ተመረጥ በ15 ከተሞች ሊያደርጉ አስበው የነበረውን ሰላማዊ ሰልፍ ላልተወሰነ ጊዜ ማስተላለፋቸውን የትብብሩ ጸሐፊ አቶ ግርማ በቀለ መግለጻቸው ተሰምቷል። አቶ ግርማ በቀለ ምርጫ ቦርዱ እጮችን እመዘግብበታለሁ ባለው የጊዜ ሰሌዳ ውስጥ እጮቻችን በዝርዝር ሊያሳውቀን አልቻለም። በተለይ የሰማያዊ ፓርቲ እጮችን ለመግለጽ ፈቃደኛ አልሆንም። ከምንም በላይ ግን እጮች ስረዛና ወከባ በርካታ ጊዜ አጥፍቶብናል በማለት ሰልፉ የተሰረዘበትን ምክንያት ገልጸዋል። ትብብሩ ሰልፉ የሚደረግበትን ቀን ወዲያው ለህዝብ እንደሚያሳውቅ ዋና ጸሐፊው ገልጸዋል። የአቶ አባይ ጸሐዬ ንግግር ተጨማሪ ደም እንዲፈስ የሚያደርግ ነው ሲል Human Rights League አስታወቀ። አቶ አባይ ጸሐዬ የአዲስ አበባ ማስተር ፕላን በኃይል እንደሚተገበር በድብቅ ሲናገሩ መደመጣቸው በኢትዮጵያ ሕዝብ ላይ አመጽን የሚጋብዝ ብቻ ሳይሆን ከዚህ ቀደም የደረሰው ደም መፋሰስ ሳይበቃ ተጨማሪ ደም መፋሰስ እንዲኖር የሚጋብዝና የሰው ሕይወት እንዲጠፋ የሚያደርግ ነው ሲሉ የሰብአዊ መብት ሊጉ ባወጣው መግለጫ አስታውቋል። የባለስልጣኑ እብሪት የተሞላበት ንግግር ለውይይት ለምክክር እንዲሁም ለዜጎች ሁኔታን ቦታ የማይሰጥ በመሆኑ አደገኛ ነው ሲልም አትቷል። ባለፈው አመት ሚያዝያ ወር ላይ ታጣቂ ኃይሎች በወሰዱት እርምጃ 70 የኦሮሞ ተወላጆች መሞታቸውና በሺዎች የሚቆጠሩ መታሰራቸውን ያስታወሰው መግለጫው የህወሓት አገዛዝ ባለፉት 24 አመታት በኦጋዴን፣ ጋምቤላ፣ ሲዳማና ሌሎች ኢትዮጵያ ላይ የፈጸመው ከፍተኛ ሰብአዊ መብት ጥሰቶች ሆን ተብለው ታቅዶ የተፈጸሙ ናቸው። አገዛዙ በሚፈጸመው ድርጊት በዘር ማጥፋትና በሰው ልጆች ላይ በሚፈጸም ወንጀል እንደሚያስጠይቀው የሰብአዊ መብት ሊጉ አክሎ ገልጿል። አቶ አባይ ጸሐዬ የአዲስ አበባ ማስተር ፕላንን በሚቃወሙ ላይ ሁሉ የኦህዴድ ባለስልጣኖችን ጨምሮ የኃይል እርምጃ እንደሚወስድባቸው ዝተዋል። በተቃውሞ የተነሳ ተቋርጦ የነበረው በዋልድባ ገዳም የሚያልፈው የመንገድ ግንባታ እንደገና ተጀመረ። የገዳሙ ምንጮች እንደገለጹት ከወልቃይት ተነስቶ በዋልድባ አንበረታ
አምበርታት ገዳም አድርገው ወደ ማይጸብሪ የሚሰራው መንገድ በ2004 ዓመተ ምህረት በገዳሙ በአካባቢው ህብረተሰብና በውጭ የሚገኙ ኢትዮጵያውያን ጠንካራ ተቃውሞ የተነሳ ተቋርጦ ቆይቷል። በመንግስት ወደ ገዳሙ የሚገባው ለአፈር ምርምር እንጂ መንገድ ለመስራት አይደለም በሚል የመንግስት ካድሮችና አንዳንድ መነኮሳትና የቤተክህነት ኃላፊዎች የሐሰት ምስክርነት እንዲሰጡ አድርጎ ህዝቡን ካዘናጋና ገዳሙ አይታረስም ብለው የሚቃወሙትን ጠንካራ መነኮሳት ከገዳሙ ካስወጣ በኋላ አሁን የመንገስ ስራውን እንደገና መጀመሩን ተናግሯል። የመንገስ ስራው የዛሬ 3 አመት ገደማ በወልቃይት በኩል የዛሪማኑን ዛቋርጦ ከገዳሙ ክልል በመግባት ላይ ደርሆት ከተባለው ቦታ ድረስ ደርሶ የቆመ ቢመስልም አሁን እንደገና የማይጸብሪ ተነስተው በአዳበስ ከተማ አቋርጦ ከገዳሙ አፋፍ እንስያ ወንዝ መድረሱን መንኩሳቱ ገልጿል። መንግስት መንኩሳቱን ለማስፈቀድ በሚል በጥሩር ማይጸብሪ ከተማ ላይ ሁለት ጊዜና በያዝነወር አጋማሽ ደግሞ አንድ ጊዜ ተብስቦ ያነጋገረ ቢሆንም ያለ ስምምነት ተጠናክሯል ተበትኗል። በመንኩሳቱና ህዝቡ አቋም የተናደዱት ባለስልጣናት ስታስቀሩት እና ያለን በማለት በመንኩሳቱ ላይ መዛታቸውን አኩለው ገልጸዋል። አድማጮቻችን የዕለቱ ዜና ይሄው ነበር።
በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዶቻችን እንግዲህ እዚህ ስቱዲዮ ይገኛሉ መሳይ መኮንንና አቤ ቶክቻው። በዛሬው ከነሱ ጋር በመናደርገው ውይይት ላይ እንዳጋጣሚ ሆኖ ጥያቄ ሞርወር ትችላላችሁ ነው የሚሉን። እንግዲህ ፍላጎት ያላችሁ ሞርወር ትችላላችሁ፣ ቀደም ብላችሁ ደውላችሁም ጥያቄ አቅርቡልን ያላችሁን አሉ አላችሁ፣ እነሱንም ለማቅረብ እንሞክራለን። በድጋሚ እንኳን ደህና መጣችሁ እንግዶቻችን።
እናመሰግናለን።
እንኳን ደህና ቆያችሁ።
በዚህ ልጀምር። ሁለታችሁም አጠራ አጠራ አድርጋችሁ ወደ ጋዜጠኛነት ዓለም እንዴት ገባችሁ? ከመሳይ ልጀምር።
እሺ፣ አመሰግናለሁ በድጋሚ እንግዲህ ለስዊድና ለስቶኮልም አካባቢና ነዋሪዎች
በነገራችን ላይ ባለም ላይ ይስማልና
ግን ስለተገናኘን በጣም እና አመሰግናለሁ። ጋዜጠኝነት የጀመርኩት ያው ተወልጄ ያደኩት አዋሳ ከተማ ነው፣ ደቡብ ኢትዮጵያ። ከልጅነት ጀምሮ ያለ ስሜት ነው። አንድ ሮል ሞዴል እንዲሁ ጋዜጠኛ ሆነው ሲሰሩ የምትሰማቸውን ሰዎች እነሱን ለመሆን በመታደርገው ጥረት ነው ፍቅሩ የሚገባብና ብዙ መሰማቸው ጋዜጠኞች ነበሩ። ድሮ በተለይ በአሜሪካ ድምጽ ሬዲዮ፣ ጀርመን ድምጽ ሬዲዮ፣ እንደዚሁም በኢትዮጵያ ሬዲዮ እነሱን እየሰማ እነሱን እንሆናለሁ ይያልክ ታድጋለ። በዛ የተነሳ በጣም ፍቅሩ ውስጤ ነበር። ሚኒ ሚዲያ ውስጥ ሰርቻለሁ ሃይ ስኩል ስማር። ከዛ በኋላ ረጅም አመታትም ያው የድሜን ያህል ነው አብዛኛውን ጊዜ ያሳለፍኩት እኔ በጋዜጠኝነት ህይወት ውስጥ ነው ማለት ይችላልው። በኢትዮጵያ ሬዲዮ በ ፍሪላንሰር ሰርቻለሁ። ከዛም በደቡብ ኤፍኤም ወደ 5 አመት፣ ከዛ በኋላ አንድ አመት ተኩል አካባቢ ጀርመን ሬዲዮ እንግሊዝ ካውንት ድረስ ደግሞ በኢሳት ጋር አብሬያለሁ ማለት ነው።
ወደ አቤ ከመሄድ በፊት እዚሁ ላይ በዱሮ ሳዳምጥ ማደንቃቸው እነሱን ለመሆን የምፈልጋቸው ትል ነበር። ማን እስቲ የምታስተውሰው አለ?
አዎ፣ ከኢትዮጵያ ሬዲዮ ለምሳሌ ዳሪዮስ ሙዲን ሰማው ነበር እና ዓለም ነዋሴን ተሰማ ነበር። እንግዲህ እነሱ በጣም ተወዳጅ ነበሩ፣ አሁንም ናቸውና ዓለም ነዋሴ። ከዛ በተጨማሪ አሜሪካ ድምጽ ሬዲዮ ላይ እና አዲሱ አበበ እነ ትዝታን፣ ጀርመን ሬዲዮ እነ ነጋሽ መሐመድን በጣም አደንቃቸው ነበር። በተለይ ኢትዮጵያ ሬዲዮ ያሉትን ብዙዎቹን አሁን የሉም አብዛኞቹ ወጥተዋል። እነሱ ጋዜጠኞች በተለይ አንዱን መሆን ተፈልጋለ። ንግስ ሰልፉ ለምሳሌ በጣም ወዳት ጋዜጠኛ ነበረች፣ አሁን አሜሪካን ያለችው። እንገናኛለንም በጣም አቀራረቧ ሁሉ ነገሯ በጣም ማደንቀው ነበርና እነዚህ ጋዜጠኞች ናቸው ለኔ ሮል ሞዴል።
አቤ ወደ አንተ ልምጣና እንዴት ነው አንተ ወደዚህ የጋዜጠኝነት ዓለም የገባው?
ሲያመሰግናለሁኝ ስለተጋበዛችሁኝ። እኔ ወደ ጋዜጠኝነት ዓለም ገብቻለሁ ብዬ ያላምንም ገና አልገባውኝም ግን የተንደረደርኩ ነው ለማለትም አስደፍርም በርግጥ ጋዜጠኝነት ሞደው ሙያ ነው ማለት ደስ ይለኛል ብዙ ጋዜጠኞችንም አደንቃቸውና ሞዳቸዋሉ በልጅነቴም ጋዜጠኛ የመሆን ህልም ነበረኝ ነገር ግን ተሳክቶልኝ ያላስብ ጻፊ ብዬ ነው እኔ ራሴን ማስበውና አስተያየት ሰጪ ነኝ ብዬ ነው ማስበው ከጋዜጠኝነቱ ይልቅ ማለት ነው ምክንያቱም ጋዜጠኝነት ራሱን የቻለ ታይፕ ነው እኔ ደግሞ ከጋዜጠኝነቱ ታይፕ ራሴን አልመደብምና ምናልባት ጸሐፊ ባል ያዋጣኛል
ሃያሲ
ወይ ደግሞ ብቻ ግን ሂስ ነው ማረገውና ሂሶቼን በጽሁፍ አሰፍራለሁኝና ምናልባት እንግዲህ ጽሁፍ ስለምጽፍ ጸሐፊ ባል ከእንደገና ደግሞ ቴሌቪዥን ላይ ደግሞ ስለማቀርብ ደግሞ ቴሌቪዥን ፕሮግራም አቅራቢ ይባላል
በቴሌቪዥን አይ ምን ይባላል
ጋዜጠኛ ግን አይባልም የዋዛና ቁም ነገር አቅራቢ ይባላል በተረፈ ግን ይሄውም ሆኖ ግን ወደዚህ እንቅስቃሴ የገባሁት ያው በልጅነቴም እኔም ክበቦች ውስጥ ተሳተፍ ነበር የስነ ጽሁፍ ክበብ ነበረን በተለይ አዲስ አበባ ውስጥ ታዋቂ የስነ ጽሁፍ ማህበር ነበርኛ ማለት ነው እንደውም ሀመረኪን የስነ ጽሁፍ ማህበር የሚባል ማህበር ነበረን ያ ማህበር ብዙ ልጆችን አሁን ግዜ ተጠቃሽ የሆኑ ሰዎች አሉበት ለምሳሌ በእውቀቱ ስዩም እኛ ማህበር ነበረ እነ ፍቅሪ ለቃል እኛ ማህበር ነበረ እነ ሁሴን ከድር እንዲህ የሚባሉ እነ በኃይሉ ገብረ እግዚአብሔር እንዲህ አሁን ላይም ስነ ጽሁፉ ላይ አክቲቭ የሆኑ ሰዎች አባላት የነበሩበት ነው በተረፈ እኔም ኢትዮጵያ ሬዲዮ ውስጥ በፍሪላንሰርነት ሰራ ነበረ ቅዳሜ መዝናኛ ፕሮግራም ላይ እንዲህ ነበር እንግዲህ እና አሁን ያለንበት ላይ ድረስ ነው እንግዲህ
በዛታችን ላይ ወደ ሌሎች ከመግባቴ በፊት ብዙ ስሰማ የነበረው ሳነብ የነበረው ስላንተ ኢያደግዬ ስትልምሎን በፍጹም ልረሳው አልችልም ኢያደግዬ ምን ያህል ብትወዳት ነው አንቺ ነው የምትለው ብዙ ጊዜ ይወዱትን ሰው አንቺ ነው ምን ያህል ብትወዳት ነው
ስለያዲክስነሳ መጀመሪያ አዲስ አበባ ሞኜ በመጽፍ ጊዜ ጻው መንግስታችን ይያልኩኝ መጻፍን አዝወትር ነበርና ምክንያቱም አንደኛ ነገር እንግዲህ የምትወቅሰውንም ሰው እስቲ እንደው ቀረብ ብለህ እንደው በፍቅር ማውቀስ ይሻላል እንደው
የታባክና
አባክ ይያል ከመኮርኮም ይልቅ እንደው እስቲ ዳበስ ያደረጉ መንገር እንደው ጆሮ የሚሰጡሃል ከሚል መነሻ ነው በነገራችን ላይ የምርም ብዙዎቹ የኢያዲግዬ ወዳጆች የኢያዲግዬ ስጋ ዘመዶችና ዘመዶች ይከታተላሉና አስተያየትም ይሰጡኛል በበጎም አስተያየትም ይሰጡኛሉ በብስጭትም አስተያየትም ይሰጡኝ ሰዎች አሉና ቀረብ ብሎ መንገር ይሻላል
አሁንም አስተያየት ለመስጠት
አሁንም ወደ ሌላው ከመሄድ በፊት በቁም ነገሩም በብስጭትም የምስትል አንድ ነገር ትዛለኛል በጣም የሚበሳጭብ ነበር አንተ የታባክ አንተ ደሃ ልጅ ይያል የምትጽፍ ነበር አቃሉ አንተ ባሪያ ይዚ አብረን ተምረናል እንደውም ይያል ሁሉ ይጽፍ ነበር ምን ያህል ብትነካው ነው ምን ያህል ብታናደው ምን ያህል እንትኑን ብትነካው ነው ምንድን ነው ታቀዋለ ሰው ይሁን ብዙ ጊዜ አነብ ነበር የሚጽፍ
ብዙ ሰዎች አሉ እንደዚህ ይያሉ በግል መልእክትም በአደባባይ የሚጽፉ
ይሄኛው ግል ላይ ነው አንተ ላይ ነው የሚያተኩረው የምትጽፈው ላይ ብቻ ሳይሆን አንተ እንደው ከዚህ ምድር ዓለም ላይ መጥፋት አለበት ብሎ የሚያምን ሰው ነው ሳንም ስቅ ነው
በግል አላቀው ሙነቱን ለመናገር ግን አንድ ሰዎች በትክክል በቃ የሆነ ወቅት ተወካይ ሆነው ለመንግስትም ይሁን ብቻ ለሆነ ሰው እኔን ከማውዱንግ ለሰዎች ይመስለኛል ተወካይ ሆነው የተወሰነ ጊዜ በመስደብና ሙልጭ ልክልኬን በመንገር የሚተጉ ሰዎች አሉ እንግዲህ
አንተ ግን ጀስትን ሲነግሩ ምን ይስማል ልክልክን ሲነግሩ ምን ትላለህ
ምን
አንገትን ትደፋለህ
እንዲህ ነገር ያይጥፋ ይልኩኝ የምቀበለውም ይኖራል የምቀበለውን እየተቀበልኩኝ ለምሳሌ ዳህ ልጅ የሚለውን መቀበለው ነው
እንደዚህ ነበር ምን እኔ ይገርመኝ ነበር
የምቀበለውን እየተቀበልኩኝ የማልቀበለውንም ወደ ጎን ያደረኩኝ ያው በሚሄደው መንገድ መሄድ ነው ዋናው
ወደ መሳይል መለስና ብዙ ሰው አሁን ቁጭ ብሎ የሚጠብቀው ለማዳመጥ የአንተን የኤርትራ ጉዞ ነው እንዴት ነበር ምን ይመስል ነበር ወዘተ ወደዛ ከመግባታችን በፊት እንዴት ወሰንክ ኤርትራ ለመሄድ ወይንም ኢሳት አንተ በኢሳት በኩል ስትሄድ እንዴት ወሰንክ ፍርሃቱ ድፍረቱ ዛድረስ ሄዶ ጦር ሜዳ አካባቢ ነው ይሄን ሁሉ እንዴት ልትወስን ቻልክ
እንግዲህ በተደጋጋሚ ከአድማጮች የሚጠየቅም ጥያቄ አለ ለኛም ከ ኤርትራ የሚመጣልንን ዜናዎች በተመለከተ ሁሉ ጊዜ ጥያቄ ያቀርብን ነበር። የትግራይ ህዝብ ዲሞክራሲያዊ ንቅናቄ አርበኞች ግንባር ድል አደረግን ይያሉ መግለጫ ይልኩልናል። ይሄ ሁሉ ነገር ሁሉ ጊዜ ጥያቄ ፈጥርብናል። እኛና ቀርቦ ብዙ ጊዜ ድል አደረግን ሲሉ ማስረጃ እንፈልጋለን። ሰራዊት መኖሩን እንጠራጠራለን። እነት ለኢትዮጵያ የሚዋጋ ንጻነት ፈልጎ ዛጫ ከገባ ወታደራለ የሚለው ያው ፕሮፖጋንዳውም በተለይ በኢትዮጵያ መንግስት በኩል የሚሰራው ፕሮፖጋንዳ ብዙዎቻችንን በአንድ መንገድ እንድንሄድ ያደረገ ነው መስለኝ። እዛም የሚዋጋ የለም ሁሉም የሻቢያው ቀጥረኛ ነው ወይ ሻቢያው ወታደር ነው የሚሉ ብዙ ነገሮች አሉና ስለ ኢትዮጵያ አስቦ ይገባ አለ የሚልም ግምት ብዙዎቻችን ዘንድ አልነበረም እኔም ጭምር። ከዛ ሌላ ደግሞ ትግሉ እነት ሜዳል ነበረበት ወይ ለምን ካለም ይሄን ያልዘገየ የሚለውን ነገር እንደ ጥያቄ ይፈጥርብን ነበር። ስለዚህ በግሌም ወደ ኤርትራ ሜድ ፍላጎት ነበርኝ። ጋዜጠኛም ባልሆን እንደዚሁ በግሌ አጋጣሚውን ካገኘው እዛ ያለውን ሁኔታ ማየት ፈልግ ነበር። ከዛ በተጨማሪ ደግሞ ከበፊት ጀምሮ በጣም ወዶ የነበረው የባሉ ግርማ ኦሮማ የተሰኘው መጽሐፍ ስለ ኤርትራ በተለይ ስለ አስመራ የተለየ ስሜት እንዲኖረኝ አድርጓልና ያቺን ምድር መርገጥ አለብኝ። ያው ኢትዮጵያዊ ናቸው አሁንም እጃዩት ኢትዮጵያዊነት ነውና ያ የኛ አካል ነው ብዬ
አንተ ይሰማኛል
አሁንም ድረስ አምናለሁና ያን ምድር ማየት አለብኝ። ያ የሚባለውን ቀይ ባህር የኛ አካል ነው የሚልም ስሜት ከልጅነት ጀምሮ እየጠራው ያደከው ቃል ነውና ማየት አለብኝ የሚል ነው። አቶ አንዳርጋቸው ጽጌ መታሰር በኋላ ደግሞ የሚፈጠርብስ ስሜት አለ። ህዝባዊ ወያኔ ያረነ ትግራይ በዛ በኩል ያለው መንገድ በጣም አስፈሪ ሰው ማይሞክሮ እንዲመስል የተደረገም ይመስላል። እንግዲህ እኛ ከድን በኋላ የሚያወቀነው አንዱ ይሄ ነው። እንዴት ያንን መንገድ ሞከሩት የሚለው ያንን ነገርን ማሳየት አለብን። ያ መንገድ አስፈሪም ኮነቱን
ሀቁን በተጨባጭ ማወቅ ፈልጋለሁ።
አዎ ማየትም አለብን። እነት ያስፈራ ነበር ወይ አንዳርጋቸው ጽጌስ እንዴት ሊያስቻለ? ያ የራሱን የቻለ ታሪክ ነው። ነገር ግን እነት የሚያስ በዛ መንገድ ሁሉ ህዝባዊ ወያኔ ያረነ ትግራይ ሰላዮች ደንነቶች አሉ ወይ ያፈኑ የሚወስዱ እነሱ ከሀገር ቤት በተጨማሪ ውጪ ይወጡ መቆ ይሄን ያላቀምስ አላቸው ወይ? እንዲህ አይነቱ ነገር መስበር መቻል አለብን። እነት ካለ እኛም ልናየው ከሌለ ደግሞ ህዝቡን እነቱን ማሳየት አለብን በሚል በአጠቃላይም ደግሞ አዛ ያለውን ትግል መሬት ያለውን ትግል እነትነቱን ለመረዳት ነው ወደዛይ ነው። በርግጥ ያስፈራል የሚለው ነገር በወቅቱ ፍራንት የሚባል ነገር አልነበረኝም። ነገር ግን ቤተሰብ ስላለ ቤተሰብ ይጨነቅልናል ስላንተ ሊሉ ሲጨነቁ ያን ነገር እንዴ ትንሽ ክፍተት ተሰጥቷል እንጂ እኔ በራሴ ምንም አይነት ፍርሃት እንደውም በደስታ ነበር ለሜዲ ፈለኩት። እንደውም እኔ እንድቀር ነበር የተፈለገው ምክንያቱም ሬዲዮ አካባቢ ክፍተት ይፈጠራል ሁለት ሰው ከመሄድ አንድ ሰው ቤት ይሻላል የሚል ነገር ነበር። በኋላ ጫናም ፈጥሬ በኢሳት አስተዳደር ላይ እነሱም አመኑበት ነው እንዴት የተደረገውና በእኔ ሙሉ ፍላጎትና ያለ ምንም ፍርሃት በድፍረት ነው ልኩት
ወደ ትግሉ ሜዳ ጦሩ ሜዳ ትናንትና እንዳጋጣሚ ሆኖ በኢሳት የገንዘብ ማሰባሰቢያ ዝግጅት ላይ ፊልሞት ተታሳይ ነበር አይተናል። ወደዛ ከመሄዳችን በፊት አንተም ወደ እንትኑ ስትሄድ ተደግፈው ሁሉ ስትሄድ አይተናል ሰው ሁሉ ህዝቡንም ስታስተነቅቅ ሰምተናል። እንደዚህ እንደኔ ችግር ተራራና ምናምን መውረድና መውጣት እንዳይቸግራችሁ ካሁን ስፖርት ውስጥ አንዳምጫሉ። ወደዛ ከመሄዳችን በፊት ትግሉ ሜዳ ላይ ያሳየሁንና ያየሁን ወደዛ ከመግባታችን በፊት ከተማው ማከል በሰርግ ላይ ያሳያቸው ዘፈኖች ነበሩ። ህዝቡ ነው እንግዲህ ያየሁት ሰርግ ነው። ሰርግ ላይ የአማርኛ ሙዚቃ አስክስታ ሲወርድ አንደኛው ማስክስታ ሲወርድ የአማርኛ የጎጃም የመቤት አገር ሰዎች ከመንቀጠቀጡት በላይ በተንቀጠቀጠውና እንዴት ነው ያገኘው? እንግዲህ የሚባለው ምንድነው አይንና ፍር ናቸው ነው የሚባለው። ያን ኢትዮጵያና ኤርትራ ከንትኑ በኋላ ተለያይቷል ኢትዮጵያና ኤርትራ ይገናኝም እናም ሲባል ነው የምንሰማው። ፕሮፓጋንዳው ቀላል አይደለም። አንተ በቦታው ሄደህ አይታል ህዝቡ ምን አይነት ስሜት አለው? በሰርግ ላይ ያሳየናል ህዝቡ ያማረኛ ሙዚቃ እስክስታስ ይወርድበት በሰርግ ላይ እንዴት ነው ያገኘው?
ምናልባት
እንግዲህ ምንም እንኳን ተጋባዥ ብሆንም ዛሬ አልቃ ገብቼ
ማብት ነው
ለም ማለት እዚህ ጋር ነው መጨመር ፈልጌ ነው መሳይን ምክንያቱም እኛም አዲስ አበባ መሆነን እንደ ሩመር ሆኖ ስንሰማይ ነበረው የነበረ ነገር ነበረ ኤርትራ ውስጥ አማርኛ ሙዚቃ መስማት እና አማርኛም ሆነ ሌሎች የኢትዮጵያ ቋንቋዎች ሙዚቃ መስማት እንደሚያስከስስ ነበረ ስንሰማይ ነበረውና እነተም ትላንትና በኢሳት ገቢ ማሰባሰቢያ ፕሮግራም ላይ የኤርትራውያን ሰርግ ላይ እዛው ኤርትራ ውስጥ በኢትዮጵያ ሙዚቃዎች ሲጨፍሩ ማየት አስደንቆኝ ነበርና ሌሎችም አካባቢ እንዲነው የሚለው ለመጨመር ነውና
ይሄ ብቻ ሳይሆን እንግዲህ የፕሮፖጋንዳው ትልቁ ህዝባዊ ወያኔ አርነት ትግራይ በፊትም የደርግም መንግስት የሰሩት ትልቁ ፕሮፖጋንዳ ያንን አካባቢ የጥላቻ ምድር አድርጎ ማሳየት ነው በዚህ ደረጃ ተሳክቶላችኋል ማለት ይችላል አብዛኞቻችን ኢትዮጵያውያን እዛ ስላለው ጥሩ ወይም ደግሞ ትክክለኛው ግንዛቤ ያለን አይመስለኝም እኔን ጨምሮ እዛ ሄጄ እስካረጋግጥ ድረስ እንደናንተ ነበር ማስበው በዚህ ላይ በጣም ከፍተኛ የሆነ ድክመት እንዳለባችሁ ታያለ በተለይ በኤርትራውያኖቹ በኩል የፐብሊክ ሪሌሽን የፒአር ስራቸው በጣም የደከመ ነው ምክንያቱም ይሄ ሁሉ የጥላቻ እንሱ ጋር የሌለው አሁን በርግጠኝነት ለኔ እንደዚህ አይነት ነገር የሚባል የለም የሚል ድምዳሜ ላይ ነው ደረስኩትና
ባይነህና በቦታው
ሄደ ስለያዩት ማለት ነው ይሄንን ማሳየት ራሳቸው መሸጥ ነው ብረባቸው የሁሉ ጥላቻ የሁሉ ኢትዮጵያውያን ዘንድ እንዲያንስ ስሜት ሲፈጠር እጃቸውን አጣጥፎ መቀመጥ አልነበረባቸው እውነቱን ማሳየት ነበረባቸው ያንን ባለማድረጋቸው ሊወቀሱ ይገባል እንግዲህ ኤርትራ ምድር ላይ የምታዩ ነገር እኔ ተወልጄ ያደኩት ቀደም ሲል እንደገለጽኩት አዋሳ ከተማ ነው አዲስ አበባንም ኖሬበታለሁና በተለይ በህዝባዊ ወያኔ አርነት ትግራይ ዘመን ኢትዮጵያዊነት እየጠፋ ነው የመጣው ኢትዮጵያዊነት አሻራዎቹ የትም የምታዩ አይደለም የድሮ ነገሮች ሁሉ ወይ ፈርሳሉ ወይ በሌላ መልክ ይቀየራሉና ያንን ነገር ታጣበታለህ ኤርትራ ምድር ግን ኢትዮጵያን አይቻታለሁ
ምን ማለት ነው
ኢትዮጵያን የሚመስሉ ነገሮች እንግዲህ አሁን ይሄ ቀደም ሲል ያልከው ነገር ነው ኢትዮጵያን ይጣላሉ የሚለው ነገር ትክክለኛ ማንንም ሰው ሳይነግር ልታዩ የምትችለው የኢትዮጵያን አሻራዎች ታያለ ለምሳሌ የኤርትራ ወመዘክር የሚባለው ቤተ መጻፍትና ቤተ መዛግብት ማዕከል የሚባለው የኤርትራ አጠቃላይ ታሪኮችን ቅርሶችን የምታገኝበት ትልቅ ግዙፍ ህንጻ ያለበት መስሪያ ቤት ነው ይሄ ኢትዮጵያ ማለ ወመዘክር በሚል የሚታወቀው ማለት ነው በቅርቡ ሰምተን እንደሆነ ያንዳንዱ የኢትዮጵያ ሰነድ በኪሎ እየተሸጠ ነው ያለውና እዛ ያንን ስንጎበኝ ከ60% ማለት ይቻላል በላይ ያለው ሰነድም መጻፍም የኢትዮጵያ ነው የኢትዮጵያ ታሪክ እዛ ምንም ነገር ሳይሆን ቁጭ ብሎ ነው ያለው እና በጣም ትደነቃለ እዛ ያጣሁን ነገር እዛ እየተሸጠ ያለው ነገር እዚ ኤርትራ ምድር ላይ ስታዩ ይሄን ለምን እንደነደረጋችሁት የሚል ጥያቄ ታነሳለና አንደኛ የኛም ታሪክ ነው ይላሉ የኛም ታሪክ ነው የታሪክ የኛም ታሪክ ነው በጣም ኢትዮጵያ ያ ነገር በመፈጸሙ በተለይ ሐላፊዋ በጣም እንባይስኪ መጣ ነው በወቅቱ አስተውሳለሁ እየተሸጡ ነው በኪሎ ሲባል በጣም ነው የደነገጥኩት ስትል ሰምቻታለሁ እንደውም በሌላ በነሱ ፓርትነር በነሱ እንግሊዛውያን ፓርትነሮች አሏቸው በነሱ በኩል መጻፎቹን የመሰብሰብ
ኢትዮጵያ በኪሎ የሚሸጠው
መሰብሰብ የመሰብሰብ ገስቶ የማምጣት ነገር ሁሉ እንደሚሰሩ ነው የገለጹልና ስናየው በጣም ነው የደነገን በተለይ በደርግ ጊዜ የነበሩት አንድም ሰነድ አላቃጠሉም ወይም አላጠፉትም እንዳለን ያለው ባይል ስላሴ ጊዜ የነበሩ እያንዳንዱ ነገር ታገኛለና የኤርትራ ነገር በጥቂቱ ነው የምታገኘው አብዛኛው ኢትዮጵያ ነው ከዚህ በተጨማሪ
ህዝቡ ጋር ስትገባስ
ምናልባት እኔ ከህዝቡ በፊት ራሳችን እንዱ ፊዚካሊ የምናያቸው ነገሮች ነው ለምሳሌ ሀገር ፍቅር ለኢትዮጵያ አንድነት ሲታገሉ የሞቱ በሀገር ፍቅር ማህበር ባይለ ስላሴ ጊዜ ኢትዮጵያ ወይ ሞት የሚል አላማ አንግቦ የሞቱ ኤርትራውያን በወቅቱ ኤርትራውያን የሚል ልትጠቀም ይችላል ያን ኢትዮጵያውያን ናቸው እነሱ በአንድ ቦታ ትልቅ መታሰቢያ ሁልት ተሰርቶላቸዋል በጣም በስነ ስርዓት የሚጠበቅ ነው እሱን ስታይ የሆነ ነገር ስሜት ይስማል ለኢትዮጵያ አንድነት ራሳቸውን አሳልፈው ሰጡ የሞቱ የሚል ተጽፎበት ስታይ አሁን ኢትዮጵያ እንዳለች የኢትዮጵያን አንድነት የሚፈልጉ ሰዎች በክብር እንደሚታዩ ተመለከታል ምጽዋ አይደንም የሚያየነው ተመሳሳይ ነገር ነው ያጸይ ኃይለ ስላሴ ቤተ መንግስት በአውሮፕላን የተመታ ነው ያኔ በጦርነቱ ጊዜ እሱ ምንም እንዳይነካ ተደርጎ አንበሳው ግራና ቀኝ በበሩ ላይ ቆሞ ስታይ ይሄንን ነገር እነሱ አላፈረሱት ከነፍርስራሹ ከነ አውሮፕላን እንደተመጣ እዛ ቀይ ባህር ዳርቻ ቆሞ ተተክሎ ስታዩ የሆነ ስሜት ይስማል እና በአጠቃላይ እንደ ፊዚካሊ የምታያቸው ነገሮች የሚነግሩ ነገር አለ እነዚህ ሰዎች ወነጥላቻ ቢኖርባቸው ከነበረባቸው ሁኔታ አንፃር እንዳለ አጥፍተውት ሌላ ታሪክ ይሰሩ ነበር ግን አንድም ነገር የነኩት ነገር የለም አስመራ በትሄድ ድሩ ከተማ ነች ድሩ የተሰራችው ድርግም ለምሳሌ ቃኙ ሻለቃን በታዩ እስካሁን ድረስ አለ አልፈረሰም ማል አስመራም ይገኝ ነው ማለት አሁን ማል ሆኗል ቃኙ ሻለቃ ታገኛለህ እዛ ብዙ ነገር አለና ወደ ህዝቡ ስትመጣ ህዝቡ ጋር እንዲ አንተ የምትለው ስሜት ልታገኛ አትችልም ጥላቻ የሚባል ነገር ኤርትራ ምድር ላይ በጣም ነው ገረመኝኛ አማርኛ ሙዚቃ መስማት አይደለም በአማርኛ ቋንቋ ነው ሰው ባብዛኛው ማለት በተለይ በጦርነቱ ጊዜ ወደዚህ የመጡ ሰዎች ሰውን ያስተማሩ ነው የሚመስለው አማርኛ እስከዛ ድረስ ተጠራጠራለ ከነጻነት በኋላ እነሱ ነጻነት ብለው ከሚቀወጥሩት ጊዜ በኋላ የተወለዱት ልጆች ራሳቸው አማርኛ ሲናገሩ እንተሰማለ እንግዲህ ኤርትራ ውስጥ ሶስት አይነት ሰው አለ ከአማርኛ ቋንቋ አንፃር አምቼ ሰምቼና አይቼ የሚባሉ ናቸው አምቼ የሚባሉት ያው በጦርነቱ ጊዜ ሲያባረሯቸው ህዋቶች ያባረሯቸው ኤርትራውያን ናቸው አምቼ ነው የሚባሉት እሱ የራሱ ታሪክ አለው ሰምቼ የሚባሉት ደግሞ ተወልደው እዛ ከጦርነቱ በኋላ ከድሉ በኋላ ተወልደው ነገር ግን እየሰሙ ቋንቋውን ቤተሰቦቻቸው ሲናገሩ ጓደኞቻቸው ሲናገሩ ሰምተው አማርኛ የሚናገሩ ሰምቼ ነው የሚባሉት አይቼ የሚባሉት ከጦርነቱ በፊት ትምርት ይሰጠ ነበር አማርኛ በደርግ ጊዜ አማርኛ ቋንቋ ይሰጠ ነበርና ቋንቋውን አይተውታል ስለዚህ አይተውት ያን ነው የተማሩትና እንድንዚህ ቋንቋው በራሱ በተናጋሪ አይነት በዚህ ደረጃ የሚከፈል
አይቼ ሰምቼና
አምቼ
ሰምቼ አይቼ
አዎ በሚል ነው የሚከፈሉትና እንደዛ አይነት ነገር አለ ይሄ ሁሉ የምታዩ ከአማርኛ ቋንቋ አንፃር ነው ቋንቋው ይነገራል ሙዚቃን በተመለከተ አማርኛ ሙዚቃ እስኪገርም ድረስ ነው ሚኒባስ ባስ ስቴሽን የደ ሚኒባስ ውስጥ ተከፍቶ የኤፍሬምን ስትሰማ የትኛው ኢትዮጵያ ከተማ አለው ነው የምትለው በሙዚቃ ቤት የደ ጭፈራ ቤት የደ አማርኛ ሙዚቃ ልክ እንደ ኢትዮጵያ እንዳለ አይነት እና የት ነው ያለው ይሄ የተነገረን ነገር የት ነው እውነት አለ ወይ እነሱ እንዲ ጥላቻ የሚባል ነገር አስበውትም አቁጥም ይሄ ስካንተ ጋም ሲገናኙ ልክ እንደራስ እንደ ኢትዮጵያዊ አርገው ነው የሚያስቡትና ፕሮፖጋንዳው በጣም የተሳሳተ መስመር እንዳስያዘው ነው የሚረዳው ጥላቻ የሚባል በኤርትራ ምድር ላይ አላየንም እስካሁንም እነሱ ኢትዮጵያዊነት ስሜት አላቸው ስላንተ ይሳሳሉ በጣም ትሁት ናቸው ህዝቡን ነው ምነግር በጣም ቅን ናቸው እንግዲህ በአጠቃላይ ኢትዮጵያዊነት እዛ እየተሸረሸረ ያለውን አንዳንድ ኢትዮጵያዊ ኳሊቲዎችን የመከባበሩ አሁን በጣም እየጠፋ ያለው በተለይ ኢትዮጵያ አካባቢ ከቅርብ ጊዜ ወዲህ እንዲያነት ነገር ማየት ይናፍቃል ታላቅ ማንታናሽ ታላቁ ማክበር እንደዚህ አይነት ነገሮች እየጠፋ ያለ የመጣ ይመስላልና እሱ ያሰጋል እንዳንድ ኢትዮጵያዊ ይሄ ነገር ኢትዮጵያዊነት እየተናጋም ሁሉ ይመስላል ኤርትራ ምድር ላይ ይሄንን ነገር በተወሰነ ደረጃ ታያለ ታላቁም ታናሹን ሲያከብር ታያለና ይሄ ነገር ኢትዮጵያዊ ይመስላል ኢትዮጵያዊ ኳሊቲያችን ነውና ኢትዮጵያዊነት አልጠፋም እዛ ምድር ላይ እንደው በተሻለ መልኩ ታያለ የሚል ስሜት ነው ያለኝ
በጣም ጥሩ አሁን እንመለሳለን ወደ ኤርትራ ጉዳይና አሁን ከኢሳት ነው የመጣችሁት እናንተ ኢሳት ባልደረቦች ኢሳት ጋዜጠኞች ናችሁ ዋናውን ጥያቄ ስለ ኢሳት ነው የምናነሳው የኢሳትን አድማጮች ያልመጡ አንዳንዶች ግንዛቤ ያላቸው እንዲገነዘቡ ኢሳት ያለበት ወቅታዊ ሁኔታ እንደው ባጭሩ ኢሳት ወደፊት ለመቀጠል ምን ማድረግ አለበት አሁን ያለበት ትክክለኛ አቋም እንደሚነገረው እንደ ግዙፍነቱ የለንደን ስቱዲዮ የዲሲ ስቱዲዮ እንደ አምስተርዳምም አለ ምን እንደሚመስል ከዚህ ጋር ደግሞ ተያይዞ የሚነሱ በርካታ ጥያቄዎች አሉ ኢሳት ላይ ለምሳሌ አንዱ ውስጥ የገለልተኝነት ጥያቄ አለ እንተም እንደ ጋዜጠኛ ኢሳት ስትሰሩ ራሳችሁ በራሱ በጋዜጠኝነታችሁ ነው የምትሰሩት ወይስ ተጽኖ አለው ብለው የሚያምኑ ወገኖች አሉ ሳምበዲ ከበስተዋላው ነው ራኔ ያረጋል በሚል አስተሳሰብ የሚያነሱ አሉ ይሄንን እነዚህ ሁለት ነገሮች አይተ እስቲ ሁለታችሁ ተጋገዙና ማለት
ነው ያበበ ተጀመረውና
አንተ ለማሳረፍም ያክለ በራው እኮ በነገራችን ላይ ሲሄዱበት ብቻ ሳይሆን ሲያወሩትም የሚያደርግ ነገር አዋና እኔ እንግዲህ ከንቱን ብጀምር ማለት አጠቃላይ ስለ ስቱዲዮ መዋቅር ምናምን ማውራት ምናልባት ላልችል ይችላል ምክንያቱም በቅርበት ያሉት በተለይ ከለንደን ስቱዲዮ ጋር በተያያዘ እነ መታሰቢያ ቀጸላን ነው እንድማገኝ እነሱ በጣም በተሻለ ቅርብ ናቸው እኔ ቅርብ ጊዜ ልጅ ነኝና በደንብ እርግጠኛ አይደለሁኝም ግን ስቱዲዮአችን ያለበት ሁኔታ ግን ከእናንተ ስቱዲዮ በግማሽ የቀነሰ ደረጃ ላይ ነው ያለው ግን ከሁሉ በላይ ግን እንትን አለ ምንድነው የሥራ ኮሚትመንት አለ ሁላችንም ብንሆን ያቅማችንን ያክል የመንደፋደፍ ነገር አለ ህብረተሰቡም አብሮን እንደሆነ ሲገልጽ ታያለ አይዟችሁ ሲል ታያለ እና ግን ብዙ የሚቀሩት ነገሮች አሉ ስቱዲዮ ለምሳሌ እንደ ስቱዲዮ በደንብ ኳሊቲውን የጠበቀ ስቱዲዮ አይደለም እና እንዲህ አይነት ነገሮች አሉ ግን አቻችለን እየሰራን ነው እንደምንም ያለንበት ሁኔታ አለ ምናልባት መሳይ በዚህ ጉዳይ ላይ ይሄድበት ይሆናል እንደው ስለ እንትን ስለ ነጻነት ነገር ስታነሳ ግን እኔ በግሌ ማለት ነው እንደውም የሚያሳስብ እንትን የሚለኝ ዞር ብሎ የሚያይክ ሰው ማጣት ነው ምንድነው ለምሳሌ ምቆጣጣርህና እንዴ ቆይስቲ እንዴ ያደረከው ከምን አንጻር ነው እንዴ ለምን አልክ የሚል ሰው ማጣት በራሴ ተነሳሽነት የራሴ ለምሳይ በዋዛና ቁም ነገር ላይ የሚታየው ሐሳብ ሙሉ በሙሉ የኔና የሌሎች ወዳጆቼ እየሰጡኝ ኢንፑት ነው እንጂ ማንንም ሰው እንዲህ አድርግ እንዲህ ነው በግልጽ እንት አባከና የሚል ሰው የለምና
ኤዲቶሪያል ቦርድ ያላችሁ
ምን እንደዚህ አይነት ነገር የሚል የዋዛና ቁም ነገር ሁሉ ነው ወሳኝ የሥራ ሂደት ባለቤት እኔ ብቻ ነኝና
አንተ ለማለት የፈልገ እንደገባን ከሆነ ነጻነታችሁ
የተለየ ነው በዚህ ድረስ ነውና እምልህ ምንድነው ጥጉ ድረስ ኃላፊነቱን ወስጄ የምሰራው በኔ ኃላፊነት ነው በዋዛና ቁም ነገር ላይ የማቀርበው ነገር ላይ ማንንም ከኢሳት ኤዲቶሪያል ቦርድ ወይም ከኢሳት ሆነ አካል ወይም ደሞ ማንንም ምንም በዚህ ደረጃ ነው ያለው ለለ ነው እኔ በግሌ እንዲህ ባይሆንም ኖሮ ለነገርየው እንትናትልም በተለይ እንዲህ በጽሁፍ ስሰራ ምናምን በዚህ ደረጃ ነጻነት ከሌለህ ለመስራት ይቸግራል ዜናና ሌሎች ዝግጅቶች ከዚህ የተለዩ ነገሮች ሊሆኑ ይችላሉ ግን እንደዚህ አይነት እንደኔ አይነት ዝግጅት ግን የነጻነት ጣራ ሰማይ ሲሆን ነው እንትንም ይደርስ
የመፍጠር ችሎታ ነው እንደዚህ ሲሆን ነው
አዎ
መሳይ ወደ አንተ ጋር ልምጣና የሱ ጥያቄን እንዴት ነው ላሳጥረውና የኢኮኖሚ ሁኔታው ከኢሳት ከሚያስተላልፋቸው ፕሮግራሞች ቴሌቪዥኑም ሆነ ሬዲዮኑም ከሚሰራቸው ስራዎች አንጻር የኢኮኖሚ ሁኔታው የማደግ ሁኔታው የመቆየቱ እንዴት ነው? ሰው አንዳንድ ሰዎች ኢሳትን በጣም የሚወዱ ሰዎች እንዲቀጥልላቸው የሚፈልጉ አሉ። ህዝብ እንዴት ነው? ይረዳቸዋል ወይ? እንዴት ነው የሚመስለው የኢኮኖሚ ሁኔታው? ተስፋ ያለው ነው ወደፊትም የሚቀጥል ነው?
ማለት ከዚህ ከመጨረሻው በበንትን ካለው ልጀምርና ኤዲቶሪያሉን በተመለከተ ነው ነጻነቱን በተመለከተ ነው ኤዲቶሪያል ራሱን የቻለ ኤዲቶሪያል አለው ባለሙያዎች ያሉበት ማለት ነው ምንድነው አበበ ያለው ያው ቁጥጥር በተመለከተ የኢሳት አንድ ያስቀመጠው የኤዲቶሪያል ህጎች አሉ በዛው እስከተጫወትክ ድረስ
ምንም ችግር
ያንን አይተው ነው የሚገቡት ማለት ኢሳት ውስጥ አንዱ ነገር በተለይ በየብሄር እና የሃይማኖት እነዚህ ነገሮች ላይ በጣም ሲሪየስሊ ስለሚመለከተው ያንን ከዛው ውጪ ባሉት ነገሮች ላይ በነጻነት ማንንም ሰው መስራት ይችላል በተለይ ትግሉን እስከሚያግዝ ስኮነ ድረስ ይሄን ስራ በዚህ በኩል ይድ እንዲያን ነገር አቀርብ የሚል እንደ ቁጥጥርም ቀርቶ አይደለም ምንም ነገር የሌለበት ነው ይሄ በራሱ አንዳንድ የነጻነቱም ሰፊ በሚሆንበት ጊዜ አንዳንድ የምትሰራው ስተት አለ ነጻነቱ ከመብዛቱም የተነሳ ሊሆን ይችላል ቁጥጥርም ይባል የለም ከላይ ወንም ከታችም ከየትም ከጎንም የሚያዘንም አይደለም ሁላችንም የተሰባሰብ ነው በአገር ፍቅር ስሜት ነው ምናደርገውን ምንሰራው ምናቅ ሰዎችን ስተት ሊፈጠር ይችላል ስተት ሲፈጠር ወዲያው ምናርምበት ምናስተካክልበት ዳግም ይማንሰራበት አሰራር ስላልን በዚህ ደረጃ ብዙም ስጋት የለብንም ነው ኢሳትን በተመለከተ እንግዲህ ኢሳት የኢትዮጵያ ህዝብ ነው ብለናል እንደው ስለ ኢሳት ችግርም ማውራት አንዳንድ ጊዜ አይገባንም ምክንያቱም ራሱ ባለቤቱም ሰው ስለሆነ ችግሩን ያውቃል ብለን ነው እንገምተው ከሱ ኪስ በሚመጣው ገንዘብ ነው ኢሳት ጉዞ የሚቀጥለውና ኢሳት ደጋፊዎች አሉት ምንም ትርትር የለው ኢትዮጵያ ህዝብ በሙሉ ከኛ ጎን እንዳለን አቋልን ድጋፉም አለ አዎ ኢሳት አሁን ባለበት ሁኔታ አሁን በሚሰራው ስራ መልኩ ማስቀጠል የሚችል የህዝብ ድጋፍ አለው በገቢም ደረጃ ብትመለከት የሚመጣው ገንዘብ አሁን ያሉትን ስራዎች እንደዚሁ ለማስቀጠል የሚያስችላቸው እስከ ተወሰነ ጊዜ ደረጃ ድረስ ነገር ግን የኢሳቱ ድየሰፋ ነው የመጣው ከዛ አንጻር ግን ድጋፉ በጣም ወደ ኋላ እየቀረ ነው የመጣው ሰው ባለበት ነው እየሄደ ያለው ኢሳት ደግሞ ከነበረበት ትንሽ ስታፍ አሁን በጣም ሰፍቶ በዲሲ ብቻ እስከ 25 ጋዜጠኞችና የተለያዩ ድጋፍ አው ከጋዜጠኞቹ አጠቃላይ ቴክኒክ ሰራተኞቹ እስከዛ ነው ያልደርሰዋል ይሄውን ቢሆነው ግን የሰው የሚሰጠው ገንዘብ አልጨመረም እዛው በፊት የሚሰጠው ይሃል ነው ያለውና እነዚህ ፈተናዎች አሉ ኢሳት ይንገዳገዳል ግን አይወድቅም ሰው ይሄንን መረዳት መቻል አለበት ኢሳት የሚፈልግ ከሆነ በፊት ይሰጠው ከነበር ምክንያቱም አሁን ወደ ኢትዮጵያ የሚሰራጨው ሳተላይት በራሱ በህዝብ ድጋፍ በህዝብ መዋጮ ነው ይሄ ሁሉ እውን የሆነውና ያ ደግሞ በጣም ከፍተኛ ገንዘብ የሚፈልግ ነው ከዛ አንጻር አሁንም በጣም ድጋፍ ያስፈልጋል የምንሰራበትን ሁኔታ በተመለከተ ላንት ለህዝቡም ለመግለጽ ሞክረናል በየመድረኩም እንገልጻለን ኢሳት በርግጥ አላማው ሰፊ ነው ልክ እንደ ጸጉራም በግ ስታዩ ያለ በጣም ግርማ ሞገሱ ትልቅ ሊመስል ይችላል ግን አንዳንዴ ያያየውም ምናልባት ያለ ብለው
ነው ጸጉራም ሙሻ አላለ ስሉት ይሞታል
ይሄን ዲዛይነትም እንዳይሆን ይሰጋል
እንደዚህ ሲባል ሰባለ
አው ድጋፉ መቀጠል አለበት ካልቀጠለ አለ ይያልን ሊጠፋ ይችላል ከስቱዲዮ አንጻር አሁን እናንተን ስቱዲዮ ስመለከት የኛ ምናልባት እናንተን አንዶ አንድ እጁ እንኳን ሊሆን የሚችል አይደለም በጣም ባህላዊ አሰራር ነው
አንድ ቃል ለመናገር ግን እኔ መከኛ እንደሳይ ብለው ይሳት በምንም ሁኔታ አንድ ጸጉራም ውሻ ይሆናል
አይሆንም አው ግን ለማስፈራራት አይደለም በጣም ትልቅ ስራ እየተሰራ ነው ያለው ነገር ግን ድጋፋችን መጨመር አለበት ምክንያቱም አንዳንድ ጊዜ ምንድነው አንድ ወቅት ላይ አበበ ገላው ኢሳት መጣና ኢትዮጵያ ኢሳት ህንጻ ተገፍ ፎቶ ግራፍ ይነሳል እና ፎቶግራፉን በማብራሪ መድረክ ላይ በፌስቡክ ላይ ይለቀቃል የኛ ድጋፊዎች የኛ ናቸው ምንላቸው ሰዎች ሁሉ ይሁሉ ህንጻ ምን ያደርግላቸዋል እንግዲህ እኛ ያለን ነው የሚመስላቸው በጣም ገንዘብ ያለን ከዛ አንጻር ለመግለጽ ነው ሰውኛን በጣም ያለን አድርጎ እንዳይጠብቅ አንድ ኮሪደር ላይ ህንጻ ተከራይተን አንድ ክፍል ተከራይተን የምንሰራ መሆኑን እንዲያውቅ ነገር ግን ባላማ ጽናት እስከመጨረሻው ድረስ የሚጓዙ ጋዜጠኞችና ባለሙያዎች አስተዳደሮች ስላሉ ግን ኢሳት ምን ጊዜም የሚቀጥል መሆኑን ለማሳወቅ ያል እንጂ ኢሳት መንፈስ ነው አንድ ጊዜ የሚጠፋ መንፈስ በቀላሉ
እንግዶቻችን እኔ በጣም ሰፊ ውይይት እናደርጋለን ብዬ ነበር የቀረችን 15 ደቂቃ ነች ፕሮግራማችን ሊተናችን 15 ደቂቃ እንጠቀምባታለን ከዛ ቀደም ብዬ ግን ለአድማጭ በተለይ ለዚህ ያንድ የምትጠብቁት ዝግጅት ነበር የአማርኛን ቋንቋ በተመለከተ ባለፈው ሳምንት የጀመርነውን ውይይት በዛሬው ዕለት ልናስተላልፍ ባለመቻላችን ይሄንን ተዘጋጅታችሁ የምትጠብቁ ሰዎች ደውላችሁ ነግራችሁናል ሌሎችንም ያልደወላችሁ እንዳላችሁ እናውቃለን በሚቀጥለው ሳምንት ባለሙያዎችንም ሌሎችንም ይዘን ቀርበን ይሄንን አርስት በሚቀጥለው ሳምንት እንወያይበታለን ከይቅርታ ጋራ ለዛሬ ልናስተላልፈው አልቻልንም ከይቅርታ ጋር በድጋሚ አሁንም በሚቀጥለው ሳምንት እናደርጋለን ብዙ አርስቶች መነሳት ያለባቸው አሉ። እንግዲህ ግዛችን አጭር ነው። አጥራጥር ያረኩ ጠይቃለሁ አጥራጥር ያረጋችሁ መልሱልኝ። የትናንትናውን ዝግጅት እንደታየው እዛ ከመሄዴ በፊት ግን ኤርትራ ከሄድክ በኋላ ያየኸውን እስቲ ባንተው አንደበት ባንተው ቋንቋ ምን እንደሚመስል እዛ ያሉት ደግሞ ለነጻነት ለኢትዮጵያ ህዝብ ዲሞክራሲ መብት መከበር የሚታገሉ ኃይሎች ያሉበት ሁኔታ አጥራርገህ ምን እንደሚፈልጉ ደግሞ ከህዝቡ በትገልጸለ
እንግዲህ ያው ካለው ጊዜ አንጻር በሶፊው ብናወራበት ነው በጣም ብዙ ነገር ምይዘን ስለመጣን ብዙም መልክቶችን የታገዩን መልክት ምይዘን ስለመጣን በዚህ ቻጭር ጊዜ ውስጥ መግለጽ አይቻለም ነገር ግን እኔ እዛ ሲሄድ አንድም እንደ ጋዜጠኛ እንደ አርበኛም እንደ ትግሉ ደጋፊም ሆኜ ነው የሄድኩት በርግጥ ጋዜጠኛ ነኝ ብዬ አምናለሁ ነገር ግን አሁን ካለው ሁኔታ አንጻር እኔም በተለይ አርበኝነቱ ወይም ደግሞ የታጋይ ጋዜጠኝነቱ የሚያደላብኝ ነው የሚመስለውና ከዛ አንጻር ነው ሁኔታዎችን ማየት የምፈልገው እዛ ሲሄድ ቀደም ሲል እንዳልኩት ምንም ነገር የለም ብዬ የማምን ሰው ነበርኩኝ ይሄ ብዙዎች ኢትዮጵያን ላይም ያለ ይመስለኛል ስጋት አለኝ ከኤርትራ መንግስት አንጻር ወነት ትግል ቢካሄድ ያዋጣሉ የሚሉት ነገሮች አሉ የፖለቲካው ፓርቲዎች የሚመልሱት ነገር ቢሆንም እንደ በግል ግን ያየሁት ነገር የኢትዮጵያ ትግል በተለይ በመሳሪያ ባንሱ ኃይሎች ዘንድ እግራውጥቶ ነፍስ ዘርቶ ቆሞ የሚሄድ ትግል አይችልም የመጣውት ያ ትግል በጣም ተስፋ የሚሰጥ ነው። ኢትዮጵያ ውስጥ በመሳሪያ ለውጥ እንዲመጣ አለመኝም ነገር ግን አማራጭ አጣን ያሉ በርግጥም አማራጭ አሁን እንደምናየው የጠፋ ይመስላል። ስለዚህ እነዚህ እንዳንድ አማራጭ ይሄንን ትግል ይዘናል ያሉ ሰዎች ስር ያዘ መሪት ያዘ ትግል ያካሂዱ እንዳለ ለመረዳት ይችላል። በጣም ግዙፍ ኃይል አለ ብለን እናምናለን። ካላማ አንጻር በቁጥርም ደረጃም ቢሆን ተጠብቀነው በላይ ሆኖ ነው ያገኘነው። ብዙ ሰራዊት አለ በርግጥ በተለያየ ቡድን ቢከፋፈሉም ለኢትዮጵያ ትግል ዛ ኤርትራ ብራ ውስጥ ኢትዮጵያውያን እንደሚገኙ ለመረዳት ይችላል። ወደ ህብረትም እየመጡ ነው እየሰማንም ያለ ነው።
የትኞቹን ኃይሎች አይታችኋል አግኝታችኋል?
አብዛኞቹን አይተናል። ለምሳሌ አርበኞች አሁን የተዋሉት አርበኞች ግንቦት 7
አርበኞች ግንቦት 7 አሁን አንድ
ሆነዋል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅት ትህዴን የሚባለውን አይተናል። የአማራ ዲሞክራሲያዊ ኃይል የሚባለውን አሁን ውህደት ውስጥ ለመግባት በመጨረሻ በትንሽ ጉዳይ የተለያዩ አንድ ድርጅት አለ እዛም ሄደን ካምፓቾ ድረስ ሄደን አይተናል። ከዚህ በተጨማሪ የኦነግ የኦሮሞ ነጻነት ግንባር በአላፊዎች ደረጃ ካምፓቾ አልሄድንም። ምክንያቱም ካምፓቾ ወደ በጣም ይርቃል ይነሱ ጊዜም አልነበረንም። ከሌላው በመስራቅ በኩል በጣም ሩቁ ያለ ስለሆነ አልሄድንም። ግን አላፊዎቹን በብርጋዴር ጀነራል ከማልገልቹን ኃይሉ ጎንፋን ኮነሬል አበበ ገረሱን አግኝተን አነጋግረናል። ሌሎች ኦነግ በስምናቃቸውንም አሁን ባካላይ ተናቸው ዛ ከነሱ ጋርም ሰፊ ውይይት አድርገናል። በአጠቃላይ ከአፋር ያፋር አርዱፍ የሚባለው እነሱንም ተመልክተናል። እነዚህ እንግዲህ ኃይሎች አብዛኞቹ ባንድ አመለካከት ውስጥ ያሉ ሁሉም ነጻነት ይፈልጋሉ።
እነዚህ በሙሉ ምንሽነገርናቸው የታጠቁ ናቸው መሳሪያ ያዙ ናቸው
መሳሪያ ይዘው ሰራዊት
እንደደረጃ ሳይሆን መሳሪያ ሰራዊት ያላቸው ናቸው
ሰራዊት ያላቸው ሰራዊቶቻቸውን በተለይ የተወሰኑ ካምፖችን ነው እና እኔ በአንዱ ሰራዊት ራሱ ካንድ በላይ ካምፕ መኖሩን ያወቁት እዛ ነው ማለት አስመራ ስደርስ የሆነ ሰራዊት እንዳለ ትገነዘባለ ገና ካስመራ ወደ በረሃ ሳትወርድ። ነገር ግን በካምፕ ደረጃ ብዙ ካምፖች እንዳሉ ምትረዳው እዛ ስደርስ ነው። ይሄ በራሱ ይገርማል። አሁን አርበኞች ግንቦት 7 ያየናቸው አንድ ቦታ ለባሉ ለውደት ባሉ የመጡትም ብቻ ነው። ሌሎች ካምፖችም እንዳሉ ሲነግሩ እንግዲህ በቁጥር ደረጃ ብዙ ሊሆኑ እንደሚችሉ
ፊልም ላይ ያሳያል።
አንድ ካምፕ ነው አንድ ካምፕስ ለባሉ የመጡት ብቻ ናቸው እነዛ።
በጣም ብዙ ወጣት ሴቶች ወንዶች በጣም ብዙ
እሱን ነው
ብዙ መቶ የሚቆጠሩ
አንዳንድ ጊዜ አየው ሄዶ ማየትም ጥሩ ነው። ዝም ብሎ ውጭ ሆኖ እንደዚህ ነው እንደዛ ነው ከመአለት አንዳንድ ጊዜ መንገዱም ግልጽ ነው ምንም ያስፈራ ነገር የለም ሄዶ አይቶ መምጣትም ይቻላል።
ግን እንደዚህ ሆነ አሁን ያ ትናንትና በብዙ ፊልሞች አሳይታችኋል። እዛ ፊልም ላይ ያየነው በጣም ብዙ ወታደሮች የታጠቁ ተዋጊዎች ናቸው። የደፈጣው ውጊያ ለማድረግ ይሄን ያህል ሁሉ ወታደር ያስፈልጋል? ምን ያህል ምንድነው የሚተበቀው?
እኔ ወታደራዊ
እኔ ጦርነት እነሳ የሚል ፍላጎት የለኝም። ግን እንደዚህ አይነት ወንጀል ኢትዮጵያ ውስጥ ሲሰራ በዚህ በኩል ደግሞ ለነጻነት እንታገል የሚሉት እየተሰባሰቡ ወታደሮቻቸውን የሚያሰለጥኑ ከሆነ እስከመቼ ድረስ ነው?
ይሄ እንግዲህ ወታደራዊ ባለሙያዎች የሚመልሱት ነው። የደፈጣው ውጊያ ጎሪላ ውጊያ ይሄን ያህል ያስፈልጋል? ይሄ በራሱ የራሱ ሂደት አለው። ለምንም ስካውን ቆዩ የሚለውን በራሱ ብዙ ትንታኔ የሚያስፈልገው ነው። ጊዜ የለንም። የተወሰነ የተረዳ ነው ነገር አለ። በርግጥ መቆየት ነበርበት የሚለውን ነገር መቆየትም አለበት ብለ ድምዳሜ እንድደርስ የሚያደርጉ ያልተጠኑ ነገሮች ነበሩ። ያንን ነገር መስተካከል ያለባቸው ነገሮች አሉ። ይሄንን በተመለከተም የፖለቲካ ድርጅቶቹ ራሳቸው የሚመልሱት ነው። ነገር ግን እኛ ይሄ ነው በስነ ልቦና በወታደራዊ ዝግጅትም ላሰቡት የውጊያ ስልት ብቁ የሆነ አንድ ኃይል አይተን የመጣ ነው። ያ ኃይል ተዘጋጅቷል። እርግጠኛም ነው ጊዜ የምታዩ ነገር ሁሉ እልህ ነው። አላማቸው አንድ ነው። ደሚትም ሄድክ አርበኞችም ሄድክ አፋሮችም ጋር ሄድክ የምታዩ ንዴት ቁስል ስሜት ሁሉ ተመሳሳይ ነው። ተመማቸው አንድ አይነት ነው።
የደሚትን ነገር ስታነሳ ትናንትና ያሳያችሁት ፊልም ላይ ኢንተርቪው ስታደርጓቸው ያን ሁሉ ሲወጣደ እዛ ውስጥ የደሚት ምንድነው የትግራይ
ህዝብ ዲሞክራሲያዊ ንቅናቄ
ግን ሌላ ቋንቋ የሚናገሩ ነበሩ እዛ መሐከል።
ያ ነው እንግዲህ አሁን ሰው መረዳት መቻል ያለበት ያ ነው። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ስሙ የትግራይ የሚል ቢሆንም እኛ ባየነው በእኛም በኔ ስሌት ከ50 60 በመቶ በላይ የሚሆነው የሌላ አካባቢ ተወላጆች ናቸው። ምናልባት ይሄ የሆነበት ምክንያት ራሱ ሰፊ ታሪክ አለው። ለምንድነው ሁሉ የሌላ አካባቢ በትግራይ ስም የተጠቃለለው የሚለውም ነገር ለምንድነው እንደዛ የሆነው የሚለው መመርመር መቻል ያለበት ይመስለናል። ምላሽ አግኝተናልኛ። ምላሹም በራሱ ኢትዮጵያውን ካለችበት ሁኔታ ጤናማ የሆነ ጥሩ ስትራቴጂም ተብሎ የሚታመን ነው። እነሱ በትግራይ ተቆልፈው ያሉአልም ስማቸው ተንሳፎ ያለ ግን አላማቸውና የሰራዊቱ ስብጥር ኢትዮጵያዊ መልክ ያዘ እና ተስፋ የምትሰጥበት ትግል ነው እየተካሄደ ያለው። ስማቸው ለምን አይቀይሩም ይቀይራሉ የሚለው ከስትራቴጂ አንፃር የተለያዩ ኃይሎችም ያመኑበት ጉዳይ አለ። ያንን እንግዲህ እኛ ምን መልሶ አይደለም
ወዳንተ መጣለው አንተን አጠራ አርገህ አንድ አድማጭ ደውሎ ቅድም ጠይቀውኝ ነበር ጠይቅልኝ ብለውኝ ነበር ወደ ኢትዮጵያን ቦርደር ደርሳችሁ መተማን ነው ያሉኝ መሰለኝ
ሁመራን ነው ያሉኝ
ሁመራን በሩቁ አይታችሁታል ወይ ስታዩት ምን ተሰማችሁ እዛ ደርሳችሁ መርገጥ ሳትችሉ ስትቀሩ ምን ተሰማችሁ
ያው ምናልባት በፕሮግራምም ገልጬዋለሁ በጣም ከባድ ነገር ነው ሀገርን ለተቀማ ሀገርን እንዳታይ ለተፈረደብህ በ300 ሜትር ነው ሁመራን የምታዩ ህጻናቶቹ ድምጻቸውን ተሰማል ሲቦርቁ የኢትዮጵያ ህጻናት ናቸው የቤተክርስቲያን ደውል ተሰማል በጣም በቅርበት ነው የህዝብ ጫጫታ የከገበያ ውስጥ እንደው ሲመጣ ጆሮ ውስጥ ይገባልና ያን ስትሰማ ሆዴ ባባል እና ልህም ይዛል እንድታያት ብቻ የተፈቀደች ለሀገር
ተስፋ ነው የጦርነቱን ፊልም ታሳዩ ነበር
አዎ ጦርነቱም ይካሄዳል ያው ብዙ ነገር ነው ያለው እዛ ምንም ትግል አይካሄድም
የተማረከ መስታሪያ የተማረኩ ወታደሮች ሁሉ
ተሳዩ ኢትዮጵያን እየሞቱ ነው ለዚህ ትግል ኢትዮጵያን እየተሰው ነው አንደኛ ለነሱም ክብር መስጠት መቻል አለብን እነዚህ የሚሞቱ ኢትዮጵያንም በትግሉ ላይ የሚሰዋሉ ጦርነት እዛ ሌላ ነገር አይደለም የሚተኮሰው ጥይት ነው ስለዚህ ሰው ይሞታል የሚሞቱ ኢትዮጵያን አሉ ለነዚህ እንኳን ውቅና አልሰጠንም
ምንድነው መልእክት አስተላልፍልን ያሉ አለ እነዚህ ኢትዮጵያን ለነጻነት የሚታገሉ ኢትዮጵያን ወጣቶች ወታደሮችና ወጣቶች ወንዶችና ሴት ወታደሮች ምንድነው ያስተላልፉልን ኢትዮጵያዊ ወክልን ያሉት በተለይ ዳያስፖራ ያለው
አጠራርከ አንድ ነገር ነው መኖራችንን ወቁ ነው እኛ እዚህ በራ ውስጥ እንዳለን የኢትዮጵያ ህዝብ ውጪም ያለው ውስጥም ያለው የሚያቀይ መስለንም መኖራችንን ወቁልን ነው እዛ መኖራችንን ወቁልን አለን ይህንን ውቅና መስጠት ነው የመጀመሪያው እንዳሉ አንድም ሰው ይሁን የቁጥሩም ግድ አይደለም 1 ሚሊዮንም ሰው ይሁን ብቻ በራሃ ቁጭ ብሎ መሳሪያ አንስቶ ኢትዮጵያ ንጻነት ታገኛለች ብሎ ሚዋጋ ኃይል እንዳለ እወቁልን ነው ሌላ መልእክታቸው ያው ድጋፍ ያስፈልጋቸዋል ድጋፉ እንግዲህ ሁሉን ነገር ምንም በግልጽ መነጋገር የሚያስፈልጋል ያው ያሉበት የኤርትራ ምድር ነው ከትጥቅ አንስቶ እስከ ስንቅ ሁሉን ነገር ድጋፍ ያደርጋል ያንን ነገር በተወሰነ ደረጃ ኢትዮጵያን ሼር ማድረግ አለባቸው ያንን ትግል የሚያምኑ በተለይ የተወሰነ ነገር ይሉንታም ሊይዝን ይገባል ሁሉ ነገር የኤርትራ መንግስት ላይ መጣልም የሚገባ አይመስልም ቢያንስ የተወሰነውን ነገር መዳኒት ያስፈልጋቸዋል በራ ውስጥ ያሉት የተለያዩ የሚመጡ በሽታዎች አሉና ለነዛ መከላከያ የሚሆኑ መዳኒቶች ያስፈልጋቸዋል ያንን ከመስጠት ባለሙያዎች ሄደው ስልጠና በተለይ በህክምናው በኩል ሄደው አንዳንድ የመጀመሪያ ህክምና እርዳታ ለመሳሰሉ ነገሮችን እንዲህ እርዳታ ይመስጠት ይሄ ነው ትብብሩ ከዛ አንፃር ለኢትዮጵያን እንድጋፍ ይፈልጋሉ
አልማቶቻችን እንግዲህ ፕሮግራማችን ሊጠናቀቅ 5 ደቂቃ ነው የቀረው ግሩም ማስተዋቂያ ያለው መስለኝ
ማስተዋቂያ ያለ አነባዋለሁ ከዛ በኋላ ደግሞ ጊዜ ካለን የኢሳት መዝሙር ትንሽ መጨረሻ ላይ እንለቃለን ማስተዋቂያው ላምባው ሰዓትን ካለቀብን ምናልባት ለኢትዮጵያ ማህበረሰብ ኮሚኒቲ አመራሮችን ለመምረጥ የተጠራ ስብሰባ በስዊድን የምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን የጋራ ጥቅማችንን ለማስከበር የሚያስችለልንን ነጻና ገለልተኛ ሆነ ኢትዮጵያ ማህበረሰብ ኮሚኒቲ ለመመስረት ተደጋጋሚ ውይይት ሲደረግ መቆየቱ ይታወሳል። ሂደቱ ፍሬ አፍርቶ ዲሴምበር 13 ቀን 2014 ዓ.ም ተመረተ በተደረገው ዝባዩ ስብሰባ የማህበረሰቡ ረቂቅ የመተዳደሪያ ደንብ ለውይይት ቀርቦ እና ዳብሮ መጽደቁ ይታወቃል። በዚሁ ስብሰባ ላይ ማህበረሰቡን የሚመሩ ብቃት ያላቸው ተወካዮቻችንን ለመምረጥ ሌላ ስብሰባ እንዲጠራ ከስምምነት ላይ መደረሱ አይዘነጋም። በዚሁ መሰረት ምርጫ የሚከናወንበት ቀን እንደ አውሮፓን አቆጣጠር ማርች 14 ቀን 2015 ዓ.ም ተመረጠ ከቀኑ 13 ጀምሮ እስከ ቀኑ 17 ይሆናል። ስብሰባው የሚካሄድበት ቦታ በሲንዲብበሪ ኤስፕላንደን 3 ላይ በሚገኘው የአቢኤፍ አዳራሽ ውስጥ ነው። ወደ ስፍራው ለመምጣት በፔንደልቶክ በሲንዲብበሪ ወይም በቱነልባና ሲንዲብበሪ መምጣት ይቻላል። የለት ዋንኛ አጀንዳ ምርጫ ማካሄድ ሲሆን ስብሰባው ለሁሉ ማለት በዲሴምበር 13 ስብሰባ ለተሳተፉም ሆነ ላልተሳተፉ ክፍት ነው። ማህበረሰቡ የጋራችን እንደመሆኑ ሁላችሁም በስብሰባው በመገኘት ሊመሩን የሚችሉ ሰዎችን በመጠቆምና በመምረጥ ኃላፊነታችሁን እንድትወጡ ተጋብዛችኋል። ፕሮግራሙ በሰዓቱ ተጀምሮ በሰዓቱ የሚጠናቀቅ ይሆናል። ለበለጠ መረጃ በሞባይል ስልክ ቁጥር 0704606414 ወይም በኢሜል ethiosweet.community@gmail.com አስተባባሪዎቹን ማግኘት ይቻላል። የምስረታ ሂደት አመቻችና አስመራጭ ኮሚቴ
አንማጥቻችን እንግዲህ ፕሮግራማችን እናጠቃልል ነው። ብዙ ጥያቄዎች ነበሩን፣ ብዙ የምናነሳቸው ጥያቄዎች ነበሩ። ላንተም እናነሳው ነበር። ለምሳሌ ምንድነው ያልከው? የተማረ ምንድነው ይጥረበኛ አለች ኮብልስቶን ብላ። ማን ነች ኮብልስቶን?
ኮብልስቶን የመንገድ ንጣፍ ስራ ነው። በአሁኑ ሰዓት እየተሰራ ያለው በዩኒቨርሲቲ ተማሪዎች ነው የመንገድ ንጣፍ ስራ።
እና ለምንድነው የተማረ ይጥረበኛ አለች?
ሌላ የተማረው ሌላ ስራ መስራት አልቻለም እና ኮብልስቶን የመንገድ ላይ መንገድ ማንጣፍ ነው ስራው።
እጁስ ስለሆነ አይጎዳም።
እሷ በጣም የተደሰተችው ምንድነው ኮብልስቶን የተማረው ሰው ብዙ አይኮረኩመኝም ማለት ጁስስ ነው።
አይ ሌላም ደሞ ያልከው አለ። ኢሃደግ ደጋፊ ነኝ አትበሉ ትላለ። ኢሃደግ የናጠጠ ሀብታም እንዴት እናንተ ትደግፉታላችሁ?
ኢሃደግ ሊደገፍ የሚገባው አይደለም፣ ራሱ ደጋፊ ነውና ኢሃደግን እንደግፋለን ማለት ክብሩን ማኮሰስ ነው ከሚል
ደገፈን በሉ ነው
ምትደግ ፈን በሉ።
ኦኬ፣ በመጨረሻ የትናንትናው ዝግጅት እንዴት አያችሁት ሁለታችሁ? አንድ ሰከንድ።
በጣም ቆንጆ ዝግጅት ነው። እንግዲህ በተለያየ አካባቢዎች የምናየው የኢትዮጵያውያንን ድጋፍ እዚህም ስዊድንም ተጠናክሮ በማየታችን በጣም ደስ ነው ያለን። ይሳጣውንም ብዙ ደጋፊዎች፣ ብዙ አብሮት የቆሙ ሰዎች እንዳሉ የተረዳንበት ነው። ከዚህ በተጨማሪ የይሳጣንም መዝሙር ለመጀመሪያ ጊዜ በስዊድን ተዘጋጀውን በመስማቴ በጣም ነው ደስ ያለኝ። ስለዚህ ስዊድኖችን በጣም ነው የምናመሰግነው።
ቆንጆ ዝግጅት ነበረ። ደህና የገቢ ማሰባሰቢያ ዝግጅት ተደርጓል። በአጠቃላይ ኢትዮጵያውያን ተሰባስበዋል፣ ስለ ኢትዮጵያዊነት ተነግሯል። ጥሩ ዝግጅት ነበረ። እናመሰግናለን።
እንግዲህ አድማጮቻችን፣ እስከ ሳምንት መልካም ሳምንት እያለን የምንሰናበታችሁ እኔ አህመድ፣
እኔ ሀማ
ግሩም
እና እመቤት እንዲሁም ሁለት እንግዶቻችን
እናመሰግናለን። በጣም
መሳይና አቤት ወክቻው ናቸው። ጤና ይስጥልን። Isaac, 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 Isaac